በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን የኢትዮጵያ ድምጽ ሬዲዮ የእሁድ ሳምንታዊ ፕሮግራሙን ይኸው እነሆ ዛሬም ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳስሳለን። በትናንትናው ዕለት ስቶክሆልም ከተማ ውስጥ በኡደንፕላን በሚገኘው የህዝብ መሰብሰቢያ አዳራሽ የአቶ አንዳርጋቸው ጽጌ 60ኛ ዓመት ተከብሮ ውሏል። በዚህም ስነ ስርዓት ላይ ያየነውን የሰማነውን በኢሳት አማካኝነት የቀረበውን ያቶ አንዳርጋቸውን የህይወት ታሪክ በተመለከተ ምን አይነት ሰው እንደሆኑ የሚገልጽ ዝግጅት እናቀርብላችኋለን። በቀጥታ ከኢሳት የወሰድነው መሆኑን እንዲታወቅልን እንፈልጋለን። ሌላ እንግዲህ እንደተለመደው ሳምንታዊ የልጆች ፕሮግራም ጊዜውን ጠብቆ ይቀርባል። የዜና ፕሮግራማችንም በሰዓቱ ይቀርባል። ከዚያ በመቀጠል ደግሞ ታዋቂው ጋዜጠኛ በተለይም በኢትዮጵያውያን ዘንድ ትልቅ ዝናና ክብሮት ያለው ማርቲን ሺቤ በቅርቡ አንድ ፕሮጀክት አቋቁሟል። ይህን ፕሮጀክት በተመለከተ ከማርቲን ጋርም ውይይት እናደርጋለን። ስለ ፕሮጀክቱ ምንነት እንዲያስረዳን በጋበዝነው መሰረት በስልክ ከኛ ጋር በቀጥታ ይገኛል። እንግዲህ ሌሎችም እንግዶች ይኖሩናል። የዛሬውን ፕሮግራማችንን ከመጀመራችን በፊት እንግዲህ የትናንትናውን ዝግጅት በተመለከተ ግሩም እንዴት አየኸው የአቶ አንዳርጋቸውን 60ኛ ዓመት በተመለከተ?
እንግዲህ ያው እንደምታውቀው የአቶ አንዳርጋቸው 60ኛ ዓመት የልደት በዓል በመላው ዓለም ማለት በሚያስችል መልኩ በተለያየ ዓለም በአውሮፓም በአፍሪካም ያሉ ኢትዮጵያውያን እየተሰባሰቡ በራሳቸው አነሳሽነት እያስታወሱ ይገኛሉ። እንግዲህ ክብር ለሚገባው ክብር መስጠትን በሚልም መንገድ የተነሳለትን ዓላማ በመደገፍ ያው እንዳየው ትናንትና አነሰን በዛ ሞቅ ብሎ ተቀብሯልና ጥሩ ነበር ማለት ነው የምችለው።
ካፌ ላይ ነው ወሰድከው ነው ከምላሴ ላይ ነው የሚባለው ክብር ለሚገባው ክብር ሲል አንድ ተናጋሪ ባቀረበው እንት ላይ አዳምጫለሁ እዛ ስብሰባ ላይና እነት ነው ኢትዮጵያውያኖች የኛ ትንሽ ችግራችን ለሰሩ ለደከሙ ሰዎች ለኛ ለህብረተሰቡ ጥቅም ሲሉ ለሰሩ ሰዎች የሚገባቸውን ምስጋና ስናሳይ አላይም እና እኚህ ሰው እኚህ ትልቅ ሰው ምቾታቸውን ድሎታቸውን ተተው ልጆቻቸውን ባለቤታቸውን ሀብታቸውን ንብረታ ሁሉን ነገር ተተው ለኢትዮጵያ ህዝብ ለኢትዮጵያ ሀገራችን የሚጠቅም ነው ብለው ያመኑበትን ስራ ሲሰሩ ተንገላተው ስር ቤት ወርደዋል። ለኚህ ሰውዬ እንኳን እንዲህ አይነት ክብር ለሚገባቸው ሰው ተሰባስበን ባንድ ላይ ሆነን ምክንያቱም ብዙ ጊዜ ያለው በዚህ በፌስቡክ በምናምኑ በፌስቡክም ላይ ማይጻፍ ማለት አይደለም ሰውን በዛ ላይ አስተያየቱን አይስጥ ማለት አይደለም ግን በዛ ላይ የሚለቀልቁ ሰዎች እንዶ አንዳንዴ እንኳን ወጣ ብለው ሰብሰብ ብለው
ከብዙሃኑ ጋር አብሮ ከብዙሃኑ
ጋር ካላከበሩ የጋን መብራት ነው የሚሆንብኝ። እንዶም ወያኔ እንደዚህ አይነቱ ነገር እንዲቀጥል ነው የሚፈልገው። ቤት ቁጭ ብለህ የፈለገውን ነገር ትለፈልፋለህ ትጮሃለህ ምንም ነገር አታደርገው። እንዶም እንዲህ አይነቱ እንዲቀጥል ይፈልጋል። ወያኔ የማይፈልገው ሰብሰብ ብለህ በአንድ ላይ በአንድ ድምጽ በጋራ የሰራህን ሆነ ጉዱ እንደሚፈላ ስለሚያቅ ያንን አይፈቅድም። ይሄንን ማድረግ የማንችል ከሆነ ደግሞ ለወያኔዎች ተቀምናቸው ወያኔ በቆፈረው ጉድጓድ ውስጥ ገባን። ስለዚህ ወገኖች በተለያየ መንገድ ምሬታችሁን ቁጭታችሁን የምትወጡ ሰዎች በጋራ ለመስራት ተባበሩ። በጋራ ትንሽም ነገር ብትሆን በጋራ ተገናኝቶ ማድረጉ ትልቅ ነገር ነው
ትልቅ ነገር
ነው ለብቻ የሚደረግ ነገር የለም አለበለዚያ ግን በየቤቱ ቁጭ ብሎ በየሰዓቱ በየሳምንቱ በየደቂቃው ይሄ በፌስቡክ ላይ እንትን እንደዚህ እንደዚህ ቢል ምንም ዋጋ የለውም
ያቀመን ጣጣር መወርወር ቢያንስ ወደ ትግሉ አንድ ተስተዋጽኦ አንድ አነጥ
ማድረግ
በጋራ
ሲሆን ትልቅ እንትን ለዚህም ነው ወያኔ በጋራ የምትሰራ ነገር በሙሉ ይጣላል ለዚህም ነው
ከቀበሌ እስከድርም እኮ ወረዱት ለዛ ነው
እነሱ እንዳንሰባሰብ የማያደርገው ጥረት የለም በዘር ይከፋፍለናል ያንተ ዘር እንደዚህ ነው የዛ ዘር እንደዚህ ነው እንዲህ አርጎህ እንዲፈጥሮህ ምን ማለት ነው እንድትገናኛ አይፈልግም እኔ እሱ እንደዚህ አርጎኝ እኔ እሷ እንደዛ አርጋኝ የኔ ዘር አይደለ የኔ ሃይማኖት አይደለልና የዛኛው ሃይማኖት ሲበደል ቁጭ ብየመለከታለሁ የዛኛው ዘር ሲበደል ቁጭ ብየመለከታለሁ እቤቴ ሆኜ ግን ተቃውሞዬን በመናምን በግል ያሰማል ግን ከዛ ከተበደለው ከሌላው ተበዳይ ጋር ሆኜ በጋራ አንድ ነገር ካደረኩ ወያኔ ያብዳል ይሰማዋል
ትክክል
ይሄንን ማድረግ ካልቻልን የኛ ትግል ሚኒንግለስ ማነው ትርጉም የለሽ ይሆናልና ወገኖች በጣም በጣም እልፍ በጣም በጣም እልፍ ነን ብዬ ነው የምገምተው እንደዚህ አይነት ስራ ግን ወጥተን ሌላውን ምፈራው ይሄ አንዳንድ ጊዜ ከተሳሳትኩ ልታረም ደስም ይለኛል በዚህ በተሳሳት ደስታውን አልችልም ስተት ከሆነ ደስታውን አልችልም ብዙዎቻችን በጋራ ላይ መስራት ምን ሰጣቸው ምክንያቶች ስንኩል ይሆኑብኛል እኔ ምን እናረጋለን እሱ የጠራው ላይ ያ የኔ ማልወደው ሰው እሱ የጠራችሁ ላይ እሷ የምትገኝበት ላይ አልገኝም
ይሄ በጣም በተለይ በኢትዮጵያ ፖለቲከኞች ላይ ያለ በጣም ሚስተዋል ኋላቀር ነው ማለት ነው
ስለዚህ ይሄንን ሰብረን ካልወጣን ይሄንን የግል ስሜታችንን ማሸነፍ ካልቻለን የትግል መጀመሪያው ሀሁ የራስን ማሸነፍ ነው የራስን ስሜት መቆጣጠር መቻል ነው በፖለቲካው ዓለም ላይ ምን ይላሉ ከጠላት ጋር ባንዳልጋ ላይ አብረት ተኛለህ የምትፈልገውን ጥቅም ለማግኘት
ትክክል
ነው ይሄንን እንዲህ አይነት ነገር እኛም ታክቲኩን ካልተማርልና ዝም ብለን ዘራፍ ይያልን ምን ሄድ ከሆነ ወድቀን ማንነሳበት ደረጃ ላይ ነው የምንደርሰው እና ወገኖች እኔ ይሄን ስል ትናንትና የነበረው 50 40 50 60 ሰው ትንሽ ነው ማለት አይደለም በቂ ነው ግን ቢሆንም እኔ እንደማየው እንደምሰማው የህዝቡን ብዛት ሺ መቶ እና ሺዎች መሆን ነበረበት ናት ለኚ ሰውዬ ወጥቶ በየአደባባዩ አብሮ ማሳየት የነበረበት ለማንኛውም ቆንጆ ዝግጅት ነበር ክብር ይሄን ላዘጋጁት እህቶችና ወንድሞች እላለሁ በተረፈ ግን ሌሎቹም በየቤታቸው ሆነው ስሜታቸውን በግላቸው እንትን ከሚሉ በጋራ ሆነን ተባብረን አንድ ላይ በፍቅር እንደውም አንድ ተናንተና ኢንተረስት ያደረገኝ አንድ ኢትዮጵያዊ ዛ 5 ቀን ነው ከኢትዮጵያ ከመጣው ብሎ የተናገረው አለ ደስ ያለኝ ልናገር ተፋቀሩ ተዋደዱ አንድ ሁኑ የመጀመሪያው አላማችን መሆን ያለበት እርስ በርሳችን መተሳሰብ እኔ እዚህ ያለ ነው እርስ በርሳችን ካልተዋደድን ካልተፋቀረን ለሌላው ልንሰራ አንችልም ያለው በጣም አስደስቶኛል
ትክክል
እና ይሄንን በተመለከተ ያለኝ አመለካከት ይሄ ነው እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ
ስቱዲዮም እንግዳለን
እንግዳለን አው እናስተዋውቃቸዋለን ወደ ኋላ ላይ ይሄን በተመለከተም ያቀረበው አንድ ወንድማችን ዝግጅቱ ላይ አለ እሱን ደስ ስላለችን ግጥማ ጋብዘናል ሌሎችም ኢትዮጵያውያን በዚህ ሬዲዮ ላይ ለመስራትም ሆነ ለማገልገልም ሆነ አሳባችሁን ለመግለጽ እዚህ ስቱዲዮ ድረስ መጣችሁ ማንኛውንም ነገር ለመስራት የምትፈልጉ ኢትዮጵያን ወዳጆቻችን ስልክ ቁጥሩ የሬዲዮ ስልክ ቁጥር 19100 ነው በዚህ እየደወላችሁ ልታነጋግሩን ይችላልላችሁ ስቱዲያችን ድረስ መጣችሁም ለማገልገል ለመስራት ለመተባበር ከፈለጋችሁ ሃገርስቴን ሶሰን በሚገኘው ሜድቦሪያ ሪሰት ነው አዳራሻችን ያለው እንግዲህ እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን መልካም
ሙዚቃን ጋብዛችሁ
Alo din bas ችል ልጆች ደናናችሁ ልጆች እኛ ደና ነን ይህ የስዊድን ሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው
አሁን የዛሬ ፕሮግራም እናስተዋውቃችሁ
ዛሬ ምን ምን አለ
ዘፈን
ተረት አለ
ልጆች እንደምን ሰምታችኋል ደህና ናችሁ እኛ በሰላምና በጤና ሰንብተናል እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ለሰምናችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለህፃናት የሚያስተምሩ ዘፈኖች ይዘን ቀርበናል ልጆች ታቃላችሁ ቀይ ቀበሮ ወይም ተኩላ ቀይ ተኩላ በልምድ ቀይ ቀበሮ እየተባለ የሚጠራው የተኩላ ዘር ብቻኛ የሆነ እንስሳ በአለም በኢትዮጵያ ብቻ እንደሚገኝ ታቃላችሁ ልጆች ቀይ ተኩላ ወይም ቀይ ቀበሮ በኢትዮጵያ ውስጥ ብቻኛ የሚገኝ አጥቢ እንስሳ ነው በዘልማት ቀበሮ ይባል እንጂ የተኩላ ዘር ነው የሚኖረው ስፍራ ከ3000 ሜትር ከፍታ በላይ ካሉ ቦታዎች ብቻ ሲሆን የሚገኘው በባሌ ተራራና በሰሜን ተራራ ነው። ከዚህም በተረፈ በጉና ተራራ፣ በመንስ እና በወሎ አልፎ አልፎ ይገኛል። ቁጥሩም የተመናመነ ስለሆነ ሊጠፉ የደረሱ እንስሶች ተብሎ ይታወቃሉ። ይህም እንስሳ የሚገኘው በኢትዮጵያ ብቻ ነው። ልጆች ተረትና ምሳሌ ከሚለው መጽሐፍ ከክቡር ከበደ ሚካኤል የተጻፉት አንዱን ታሪክ ሲነስማ ዛሬ የምንሰማው ተረት ስለ አንድ ገበሬና ታማኝ ውሻው ነው። ባንድ መንደር ታማኝ ውሻ አለ ገበሬ ይኖር ነበር። ውሻውም የጌታውን ቤት ተክቶ ሁልጊዜ ይጠብቅ ነበር። አነር ወይም ሌባ ከቶ ወደዚያ ደፍሮ ሊገባ አይችልም። ከለታት አንድ ቀን ገበሬው ገንዘብ ቸገረውና ውሻውን አስከትሎ ገንዘብ የሚያበድረው ነጋዴ ወዳለበት ወደ ሌላ መንደር ሄደ። እርሱም 10 ብር ተበድሮ ብድሩን እስኪከፍል ድረስ ውሻውን ስለዳ እንደዋስ አሳልፎ አስያዘው። ውሻውም የጌታን ሐሳብ ያውቃልና የጌታውን ቤት እንደሚጠብቅ አድርጎ የነጋዴውን ቤት ይጠብቅ ነበር። አንድ ቀን የነጋዴው ልጅ ባልጋ ተጅቶ ውሻው ሲጠብቅ ሳለ ባልጋው ገመድ ከጣራ ተንጠልጥሎ ነበርና እባብ በገመዱ ላይ እየተሳበ ወደ ልጁ ቀረበ። ታማኝ ውሻ ይህንን አየና ወደ እባቡ ተራመደና እባቡን ይዞ በሁለት ቆርጦ ገደለው። ወደዚያውም እናቲቱ ወጣ። የሞተውን እባብ በውሻው አፍ ላይ ያለውን ደም አየች። ውሻውም እባቡን ገሎ የልጇን ነፍስ እንዳዳነ አወቀች። በዚህ በኋላ ውሻውን በጣም አመስግና ባሏ በመጣ ጊዜ ይህንን ታሪክ አጫወተችው። ነጋዴውም እጅግ ደስ አለውና ውሻውን በፍቅር ይዞ ይህ ውሻ በእርሱ ዘንድ ትቶት ሳለ ስለሄደ የገበሬው እጅግ አመስግኖ አንድ ደብዳቤ ለገበሬው ሊጽፍ በወረቀት እንዲህ አለ። ወዳጅ ሆይ፣ ውሻ የልጄን ሕይወት አዳነ። ከተበደርከኝ ገንዘብ ይልቅ የሚበልጥ ተቀብያለሁና እንግዲህ አንተ ገንዘብ አምጣ ብዬ አልፈልግም። እንዲህ ያለውን ውለታ የዋለልኝን ውሻ መልሼልሃለሁ አለና ነጋዴው ወረቀቱን በውሻው አንገት አስሮ ወደ ጌታው መለሰው። በዚያን ቀን ገበሬው የተበደረውን ገንዘብ ይዞ ወደ ነጋዴው ሲመለስ ውሻው በመንገድ እየሮጠ ወደ እርሱ ሲመጣ አየና እጅግ ተቆጥቶ ውሻውን አለው፣ እኔ ገንዘብ ይዤ ወደ እርሱ ስሄድ አንተ ነጋዴውን አታለህ አምልጠህ መጣህ ብሎ ተናቶ በያዘው በትር ውሻውን ወገቡን መታው። በዚህ በኋላ ያ ገበሬ በውሻው አንገት ታስሮ የነበረውን ደብዳቤ ፈታና አነበበው። ነገሩን በተረዳ ጊዜ እጅግ አቶ አዘነና ዋይ ዋይ ብሎ ጮኸ። አይ አይ፣ ለካ ውሻዬን ነጋዴውን አልከዳውም ኖሯል። ውሻው ወደ እኔ እንዲመጣ ነጋዴ አዞት ነው እንጂ ውሻውን በቁመጤ መምታቴ እኔ እንዴት ክፉ ሰው ነኝ? እንግዲህ እኔና በጎችን የሚጠብቅ አሁን ማን አለ ብሎ እያዘነ እየተጸጸተ ወደ መንደሩ ተመለሰ። ወዳጅ ሆይ፣ በተቆጣን ጊዜ ያለ ማስተዋል እንሰራለን። ሳናስብ ብንሰራ ትግስተኞች ለመሆን እንድናስብ ይገባናል። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ከእናንተ ሰው ሁሉ ለመስማት የፈጠነ ለመናገር ለቁጣ የዘገየ ይሁን። ታውቃላችሁ ልጆች፣ ሰው መታገስ የሚገባው በጣም በተናደደ በተቆጣ ጊዜ ከቁጥጥር ውጪ ወጥቶ የማይሆን ነገር ሰውን ከማስቀየም መጠንቀቅ መቻል በጣም ጥሩ ብልህነት ነው። እሺ፣ ደህና ዋሉ ልጆች።
I was the ሲንግ ዳሩ ምን መጥቶ ምን ወደ ሻርካ ሻቶ ረብቶ ማላ ማላ ይቆበስ ማላ ወጥቻ ተንደሩ ሰላ ከቤት በላይ ቁራስቶ የነችም ብሎ ሄደው ወጥቶ
በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በትናንትና ሁለት በስቶኮልም ከተማ በኡደም ፕላን በህዝብ ሰብሰቢያ አዳራሽ ውስጥ የአቶ አንዳርጋቸው ጽጌ የ60ኛ ዓመት ተከብሮ ውሏል። በዚህ ስነ ስርዓት ላይ ከቀረቡት ዝግጅቶች አንዱ በኢሳት ቀደም ብሎ የአቶ አንዳርጋቸውን የህይወት ታሪክ በተመለከተ የቀረበ ዝግጅት ነበር። ይሄንን ዝግጅት እኛም በስቶኮልምና በአካባቢው የሚገኙት ወይም በሌላው ዓለም ዙሪያ የሚገኙ ኢትዮጵያውያን በዚህ አጋጣሚ እንዲሰሙት በማለት እኛም ይሄው የተወሰነውን ክፍል ለእናንተ ይዘንላችሁ ቀርበናል። እንግዲህ ከዝግጅታችን ጋራ አብረን እንከታተል።
ዋይታ የስደስ ስቃይና ሰቆቃ መውጫውን በር ፍለጋ ዝቦችሽ ያለ ፍርሃትና ስጋት ያለ መሸማቀቅና ማጎብደድ በነጻነት የሚላወሱበት የፖለቲካ ምህዳር ቢፈጠር በዝቦች ፍቃድ በሚመሰረተው አዲሱ አገራዊ ቤት ቢኖርን ኢትዮጵያ ላንቺ ነው የተሰማው። እጆቼ በካቲና ታስረው እግሬን በግርብረት ጠፍረው ሰውነቴን በቀዝቃዛ ውስጥ እየነከሩ በኤሌክትሪክ ሽቦ መላው አካሌን ቢተለትሉትም ስጋዬን ጣሪ ያበዛሉ እንጂ ነፍሴን ሐሴት ያላማይን ጉዞ አይገቱትም። ቆምኩለትን እምነት አይሸረሽሩትም። እማማዬ አካላዊ የመንቀሳቀስ ነጻነቴን አሳጥተው እንደ ከብት በግርግም ውስጥ አጉረው ከሰው እንዳልገናኝ ቢያደርጉኝም አንደበቴን ቢያፍኑትም በሚያስፈራው የእስረኞች ማሰቃያ ስፍራ በማዕከላዊ ግሮኖ በድግድቁ ጨለማ ቤት ውስጥ ሆኜ አሁንም ስለ አንቺ አለማለሁ። ኢትዮጵያ ላንቺ ነው።
ላንቺ ነው አገሬ ደሜ የማፈሰው።
ወቀቀላ ህፃናት ያባታቸውን ፍቅርና እንከብካቤ በሚፈልጉበት ወቅት ምቹን የአውሮፓ ህይወት አሽቀንጥሬ የልጆችን ነገር በእናታቸው ትከሻ ላይ አኑሬ ምድረ በዳ መውጣቴ ድንጋዩ ትራሴ አቧራና ፈሩ ልብሴ አድርጌ በማርፍበት እድሜ መባዘኔ መንከራተቴ ላንቺ ነው ማማ።
ላንቺ ነው አገሬ ደሜ የማፈሰው።
ራዬን አይገድሉትም። ተቆራርጦ በሚወጣው የፕሮፓጋንዳ ጫጫታ ሸፈተውን የህዝቡን ልብ አያገኙትም። መከራው በጸና ቁጥር የሀገሬ ማህፀን አላፍ ጀግኖችን ያፈራል። እንደ እሳት የሚንቀለቀሉት የዚህ ትውልድ አባላት አርማዬን ከፍ አድርገውት ከማማው ላይ በአሸናፊነት ያርገበግቡታል። እኔም አንዳርጋቸው ነኝ የሚለው አዲሱ የትግል ዜማ ሸንተረሩን አቋርጦ በገደላ ገደሉ እንደ ገደል ማሚቱ ያስተጋባል። ስጋዬ ቢደክምም ነፍሴ አንዳች የምስራች የሰማች ይመስል ደስ ደስ የሚል ስሜት አንዳች ነገር ይታየኛል። ነጻነትን ፍለጋ በሚተጉ በቆረጡ የወገነች ድምፅ በጨለማው ግድግዳ ላይ በመናቤ ይወራጫል። የነጻነት ቀንዲል ከተራራው ጫፍ ይንቦገቦጋል። ጸልመቱ ቀን ይነጋል። ጨለማው ግሮኖ እስር ቤት በብርሃን የሚመላለሱበት የእውቀት መሃል የሚቋደሱበት ወይም የመጽሐፍት ቤት የሚሆንበት ቀን ሩቅ አይሆንም። አንዳርጋቸው ጽጌ ጥር 1 ቀን 1947 ዓመተ ምህረት በአዲስ አበባ ከተማ ተወለደ። አንደኛ ደረጃና ከፍተኛ ሁለተኛ ደረጃ ትምህርቱን ካሳንቺስ በሚገኘው ትንሳኤ ብርሃን እንዲሁም ማስፋወሰን ትምህርት ቤት ተከታትሏል። የከፍተኛ ሁለተኛ ደረጃ ትምህርቱን በተፈሪ መኮንን ተምሮ በ1965 ዓመተ ምህረት አዲስ አበባ ዩኒቨርሲቲ 5 ኪሎ በመግባት በኤሌክትሪካል ኢንጂነሪንግ እስከ ሁለተኛ ዓመት በመማር በ1967 እስከ 1969 በተከታተለው የለውጥ አየር እርሱም ተካፋይ በመሆን በወቅቱ በነበረው የደርግ ስርዓት የተለያዩ ስርዓቶችና ድብደባዎች ተፈጽመውበታል። በማዕከላዊ ወንጀል ምርመራ እስር ቤት ለአራት ወር ታስሯል። ከስርዓቱ በኋላም ትግሉን ለማገዝ አጋሮቹ ወደ መጡበት ወደ ትግራይ በረሃ ዘልቋል። ዛሬ ገዢዎቹ ወይም ማሳሪዎቹ የዛን ጊዜ ትግል አጋሮቹ ነበሩ። ትግራይ በረሃ ቆይቶም ለኢህአፓ ጓዶቹ ወደ ሱዳን ደብዳቤ ጽፎ መልስ ባለማግኘቱ በሱዳን በኩል ወደ እንግሊዝ አገር በመሄድ እስከ ደርግ ውድቀት ቆይቷል። አንዳርጋቸው ከተማሩ ቤተሰቦች የወረሰው መልካም ነገር ሁሉ ለአሁኑ መሰረት እንደሆነው ታላቅ እህቱ ወይዘሮ ቡዛየው ጽጌ ይናገራሉ። የአንዳርጋቸው ሌላ ሰው መቆርቆርና መሟገት የጀመረው እህታቸው 5 ዓመት አንዳርጋቸው 4 ዓመት ሆኖ ያደረገው ከቤተሰቦቻቸው የተነገራቸውን እንዲህ ሲሉ ገልጸውታል።
በእናታችን የተነገረን አጭር ታሪክ አለች። ይሄም የሆነው ሁኔታ አንዳርጋቸው 4 ዓመት እኔ 5 ዓመት ልጅ ሆኜ ነው የሆነው። አንድ እንዳጋጣሚ አባቴ እናቴም አባቴም የተማሩ ሰዎች ናቸው በወቅቱ እና አባታችን ትልቅ እንትን ነበረው። ከኔ ጀምሮ ሁሉን ነገር ያለ እድሜ ማወቅ እንደነበረብኝ ነው እኔ አሁንም እገምተው እና ማታ ማታ ከስራ ሲመጣ የሚለኝ ምን ነበረ እንግዲህ ሂሳብ ያስተምረኝ ፈልጎ ነው መሰለኝ ጠጠር ውጭ አስቀምጦ ሂጅና 5 ጠጠር አምጪ ሲለኝ እኔ ሂጄ 3 ጠጠር አመጣለሁ። 3 ጠጠር ሳመጣ ትክክል አይደለሽም ብሎ አይነግረኝም። 3 ነው ያልኩሽ ይልና በኩርኩም ይመታኛል። አለቅሳለሁ። እንባዬንም ጠርጌና አድርቄ ሳልጨርስ ደግሞ ሂጅና 4 አምጪ ሲለኝ 2 አመጣለሁ። እናታችን እንዳወራችልኝ ይሄንን ታሪክ ብዙ ጊዜ ሄደ ነው የምትለው ቆይቷል። እና መጨረሻ ላይ እንግዲህ አንዳርጋቸው 4 አመት ነው ዞር ብሎ የሚያየው የለም በትምህርት ሁኔታ ማለት ነው። እና አይቶ መጨረሻ ላይ ነገሩ ሰለቸው መሰለኝ እና አንድ ቀን ይነሳና አባቴን እንዴ ለምን ትመታታለህ? ብታቀቁ ታመጣልህ ነበር ስለማታቀው እኮ ነው የተሳሳተች የምታመጣው እና አትምታት ብሎ ያንን ድብደባ ያስቀረልኝ እሱ ነው ተብሎ ተነግሮኛል። ይሄንንም አንዳርጋቸው የሚያቃል ሁልጊዜ ይፎክርልኝ ነበር ያንን ድብደባ እኮ ያስቀረሁልሽ እኔ ነኝ ብሎ እና ያንዳርጋቸው ምንድነው የሚያሳየ ይሄ ሰው ሲጨቆን ሰው ሲያለቅስ ወይ ሰው ሲመታ ወይ ያላግባቡ አንድ ነገር ሲሆን ለኔ አሁን ቆመ ብዬ ሳየው ከዛ ግን ጀምሮ ከአራት አመት ጀምሮ ይሄን ነገር እንደማይወደውና እንደማይቀበለው ነው የሚያሳየው።
የአጼውን የፊውዳል ስርዓት በአዲስ የለውጥ ማዕበል ህዝባዊ ቁጣ በማቀጣጠል ትልቁን ሚና የተጫወቱት የቀድሞው የዩኒቨርሲቲ ተማሪዎች ሚና አፋናዋጊነቱ በታሪክ ሁልጊዜ የሚዘከር ነው። ያ ለውጥ ከጠራቸው ቤተሰብ አንዱ ያቶ ጽጌ ልጆች ይገኙበታል። አቶ ጽጌ ካፈራቸው 9 ልጆች 3 ሴቶች ሲሆኑ ከሁለቱ ሴቶች በስተቀር 7ቱም በለውጡ አየር ተወስደው ለሀገራቸው ባላቸው ራእይና ምኞት በዚያ ትውልድ የለውጥ ንቅንቅ ውስጥ ከፍተኛውን ዋጋ ከፍለዋል። የቤቱን 5ኛ ልጅ የሆነው አማ ደርግ ከረሸናቸው ወጣቶች መካከል አንዱ ነበር። አማ ጽጌ በዚያ ወቅት 17 ዓመት ወጣት ሲሆን በዚያ ለግላጋ ዕድሜው ላመነበት ለሀገሩ ለውጥ ደፋ ቀና ሲል በታጣቂው ተሰውቷል። ሌላኛው ያንዳረጋቸው ወንድም ቡዝነ ጽጌ ለአምስት ዓመት በስር ማቆ ከዩኒቨርሲቲው ባገኘው ስኮላርሺፕ በዚያ ወጥቶ ሲቀር አሁንም ትግሉን ባለማቆም በግንቦት ሰባቱን ሲንቀሳቀሳል። ካንዳርጋቸው ውጪ ያሉት ሁለት ወንድሞቹ በወቅቱ ስራቱን ሸሽተው በጅቡቲ በኩል አመልጠው በስደት ይገኛሉ። በመከራው የተፈተነው በስቃይ ውስጥ ልቆ የወጣው አንዳርጋቸው ምንድነው ትውልዳችን የነበረውን ቀና ህልምና የከፈለውን መስዋዕትነት ምን ያስቀረው የሚለው ፈታኝ ጥያቄም በስደት ዓለም በቆየበት እንግሊዝ ሀገር አልተው ስቃዩን ማሳገሻ ስለ ኢትዮጵያ ማለም ማሰብና መትጋትን አላቆመም። የተለያዩ ጥናቶችንም አድርጓል። በተፈጥሮ ያገኘው ክህሎት በትምህርት በማገዝ በእንግሊዝ ሀገር በሚገኘው ዩኒቨርሲቲ ኦፍ ግሪንዊች በፍልስፍና ወይም ፊሎሶፊ ተመርቋል። ትምህርቱና ክህሎቱ አስተዳደጉና የአገሩ ፍቅር ተቆራኝቶት ነበርና ያገኘውን ዕውቀትና ልምድ እንደዚሁ ምን አላስቀረው። ነጻነትን የማያውቅ ነጻ አውጪ የሚለውን መጽሐፍ አበርክቶልናል። ጥር 1997 ዓ.ም ተመረጠ። ለዚህ የቀረበው ይሄ መጽሐፍ ኢትዮጵያን ታሪካዊ፣ ፖለቲካዊ፣ ማህበራዊ ቀውሶችን በመገምገም ስልጣኔ፣ ዲሞክራሲና ብልጽግና የፖለቲካ ሊቃኑ ሚና በዘመናዊት ኢትዮጵያ ሊኖራቸው የሚገባውን የመፍትሄ አቅጣጫዎችን በመጠቆም በመጽሐፉ የቀረቡት ትንተናዎች አዳዲስ ሐሳቦች የፈለቁበት አዲሱ ትውልድ ሊማርበት በሐሳቦቹም ሊጓዝበት የሚረውዱ የለውጥ ሐቆች ናቸው። ይህን አበረከቶትም በ1997 ዓመተ ምህረት በተካሄደው ምርጫ መጽሐፉን ገቢ ለቅንጅት በማድረግ በእውቀትም በገንዘብም የለውጡን አጋርነት አሳይቷል። ያ ሂደት ባጭሩ ቢገጭ የኢህአፓ የተለኮሰው የዲሞክራሲ ጥያቄ በስደት በቆየበት እንግሊዝ ሀገር አልቀዘቀዘም። ለሀገሪቱ ያለውን ህልምና የትንሣኤዋ ናፍቆት የሚወጣበት ጊዜ ደረሰ መሰለ። በ1983 ዓ ም የሥርዓት ለውጥ በኋላ ነፃ አውጪዎች ነን ያሉ ቡድኖችን አምኖ ዳር ቆሞ ከማየት አጠገባቸው ሆኜ ለዲሞክራሲ ሥርዓቱ የሚደረጉ ጥረቶችን ልርዳ በማለት ተቀላቀለ። ከኢህአዴግ ጋር በቆየበት ከሁለት ዓመት ያለበለጠ ጊዜ የአዲስ አበባ ከተማ ጸሐፊ በመሆን ያካበተውን ዕውቀትና ልምድ ለውጡን ለማገዝ የሚችለውን ሞክሮ አልተሳካለትምና ድርጅቱን ተሰናብቶ ወደ እንግሊዝ ሊመለስ ችሏል። ለአገሩ የሰነቀውን ተስፋ በገቢር ሊያሳይ ያደረገው ጥረት ፍጹም ዘረኛና አምባገነን በሆነው ህወሓት መዳብ ውስጥ መውደቁን በመረዳቱ በዚያ ሁኔታ መቆየት ለሥርዓቱ ሌላ መሳሪያ መሆኑን በማወቅ መልቀቂያ በማስገባት ሌላ ለውጥ ጊዜ ይጠብቅ ነበር። ሥርዓቱን ቀርቦ አይቶ የታዘበውን ችግሮቹንም በማሳየት ለመፍትሄ የሚሆኑ አዳዲስ ሐሳቦችን ካነበበው ከተሞክሮ እየጨመቀ በመጽሐፍ መልክ እየጠረዘ ምቹ ጊዜ ጠበቀ። በግንቦቱ ምርጫ የተነሳው የህዝቡ መነሳሳትም ገዢውን ኃይል በምርጫ ሳጥን በመቅጣቱ በህወሓት የሚመራው አገዛዝ በወሰደው ያለ እርምጃ ከ200 ንጹሃን ዜጎች በላይ ሲገደሉ በ30 ሺዎች ተይዘው ታስሯል። ከነዚህም መካከል አቶ አንዳርጋቸው አንዱ ነበር። ከመኖሪያ ቤቱ ተይዞ ከፍተኛ ድብደባና ማሰቃየት ተፈጽሞበት 4ኛ ፖሊስ ጣቢያ ከገባ በኋላ ወደ 700 የሚጠጉ ታሳሪዎች ፊት ውሃ ላይ ያንደባለሉ አንድን ዘር የሚነካ ጸያፊ ስድብ በመስደብ ሌሎች እስረኞችን ሞራል ለመስበር እርሱን ስቃዩን ተቀብሏል። ወደ ዝዋይም ተወስዶ ከ28 ቀናት እስራት በኋላ በዋስ ተለቋል። ወጣ በኋላም ወያኔ የሚከተለውን የዘር ፖሊሲ አደገኛነት በመግለጽ በጽሑፉ ያካበተውን በቃሉ የተናገረውን ቁም ነገር በኢትዮጵያ ውስጥ ወደፊት ለሚኖረው ለውጥ ሁሉም ሊያጤነው እንደሚገባ አሳስቧል።
እነዚህ ሰዎች የሚፈጽሙትን ግፍና በሳ ሆን ብለው ዘረኛ የሆነ ልባስ ይሰጡታል። ሆን ብለው ሥልጣኑ ያለው በእኛ በትግሬዎች እጅ ነው፣ ምን አባክ ትሆናለ የሚል መልእክት ነው በሁሉም ድርጊቶቻቸው ለማስተላለፍ የሚፈልጉት። ልብ በሉ፣ ሥልጣን በእኛ ወያኔዎች እጅ ነው አይሉ፣ በእኛ በትግሬዎች እጅ ነው የሚሉት። ግፍና በደሉ የሚደርስበት የአገሪቱ ሕዝብ የሚደርስበትን ሥቃይ በዘር የተደራጁ ኃይሎች ዘር ለይተው የሚያደርሱበትን የዘር ጥቃት አድርጎ እንዲያዩ ሆን ብለው ተግተው እየሰሩ ነው። ይህ ጉዳይ ከወታደራዊና ከአፈና ፈርጆች አልፎ በስልጣንና በሀብት ድልድልም አግጦ የሚታይ ሲሆን ደግሞ ሁኔታው ምን ያህል የከፋና የተወሳሰበ ሊሆን እንደሚችል ገምቱት። እስቲ አስቡት ከፊት ለፊታችን የምናያት የውበት ጸዳሏ መንገዱ ሞልቶ በርቁ ያደነቅናት ወጣት አጠገባችን ደርሳ በደንብ ስናውቃት ኦሮሞ አማራ ትግሬ ወይንም ከኛ ዘር ውጪ በመሆኗ ብቻ ውበቷ ትርጉም የሚያጣ ከሆነ በንጽህና ሳቃቸው ልባችንን የሚሰርቁት የሕፃናት ድምጽ የሚነካን ሕፃናቱ ከራሳችን ዘር መምጣታቸውን ስናውቅ ብቻ ከሆነ ለልጇ ሞት አምራ የምታለቅስ እናት ሐዘኗ የሚሰማን የኛ ከምንለው ዘር ብቻ ከመጣች ከሆነ እስቲ አስቡት ምን አይነት ሀገርና ማህበረሰብ እየፈጠርን ነው። ወነተን በጥላቻ የተሞላ የሞደድና የማፍቀር አቅማችን የተሰለበበትን በስቃይ የተሞላውን ምድራዊ ገሃነም እየገነባን ነው ማለት ነው። ከልቤ ነው ከውያኔ ዘረኛ እምነትና ተግባር ተምረን በጊዜ ሁላችንም በየረሰብን ወይንም ዘውግን ወይንም ዘርን በሚመለከት ያዝነውን የፖለቲካ ቅኝት ለመፈተሽና በዚህ ከዘር ጋር በተያዘ የፖለቲካ ውስጥ ያሰፈሰፈውን ለአንዳችንም የማበጅ ጥፋት መርዝ በጊዜ ካልነቀል ነው የኢትዮጵያና የዜጎቿ መከራና ጣር ማለቃ አይኖረው። አሁን ከምናየው ደረጃ በሽዎች ጥፍ የሚያድግበት ሁኔታ ልንፈጥር እንችላለን የሚል ስጋት አለኝ።
ዘርን መሰረት ያደረገው ዘውገኛነት ወይም ጎሰኛነት በሀገሪቱ ላይ የሚያስከትለውን አደጋ የእርሱን ተሞክሮ በማከል የመፍትሄ አቅጣጫዎችንም አሳይቷል።
ፖለቲካውን በዚህ ደረጃ ስትመነዘረው አጥንትና ደም ያመጣ መመንዘር ስትጀምር ቀደም ያልከው ነገር ነው ይመጣ ያለው። ለምን ትግራይ ኦሮሞ ምርድር ውስጥ እናያቸዋለን የሚል እንቅስቃሴ የማይቀር ነገር ነው። ለምን ቀደም እንዳልከው አማሮች እዚህ ምን ያደርጋሉ? 100 አመት በላይ የኦሮሞ ክልል ውስጥ የኖሩ አማሮች አፋቸውም በኦሮምኛ የፈቱ አማርኛ መናገር የማይችሉ ነገር ግን መተመት በፊት የመጡት ከጎንደር ወይ ከጎጃም ወይ ከሸዋ ነው በሚል የዛ ሀገር የኗሪነት መብት የሚነፍግ አይነት አመለካከት በህብረተሰብ ውስጥ እንዲሰራጭ ያደረገ ነው። ስለዚህ ይሄ ህዝቡን ከፋፍሎ ለመግዛት እና በስልጣን ላይ ለመቆየት በሚል የገፉት በዘር ላይ የተመሰረተ ህዝብን ከህዝብ የሚያቃቅር ስራ ሀገሪቷ ውስጥ የተቀበረ ትልቅ ፈንጂ እንደሆነ አድርጌ ነው መንበለከታለሁ። ለህዝብ መረዳት ያለብን እነዚህ ቀደም ያነሳናቸው ራስን በራስ የማስተዳደር ሌሎቹ መብቶች በሙሉ ቋንቋን የመጠቀም ባህልን የማሳደግ መብቶችና ፖለቲካን ዘርና ጠምጣጥን እየቆጠሩ የማደራጀትና በዛ አመነት የመክፋት ነገር ሁለቱ አይገናኙም ያለው። እንደዛ ሳናደርግ የብሔር ብሔረሰቦችን መብት ማስከበር ይቻላል። ጥንቃቄ ማድረግ ያለብን ወደፊትም ቢሆን እነዚህን መብቶች ከዘር ጋር ማያያዝ የለብንም፣ ከደምና ከአጥንት ቁጠራ ጋር ማያያዝ የለብንም። እና ወያኔ ግን ያደረገው ይሄንን ነው።
እሱ ብዙ ሰዎች ላይ ኢትዮጵያ ውስጥ ካሉ ካወቋቸው ሰዎች ከሚለዩበት ነገር አንዱ በብዙ ነገሮች ባላንስ ያደረገ ነው። በንድፈ ሐሳብ በእውቀት ላይ ያለው የሚያሳድረው እንትኖቹ ጊዜውን የሚያጠፋበት ያለው የግንዛቤ ጥልቀት ከፍተኛ ነው። ከዛም አልፎ በተግባር ላይ የሚያደርጋቸው ነገሮች ደግሞ እንደዚሁ ናቸው እና የሚያምንባቸው ነገሮች ለማድረግ የሚደፍር ነገር ነው። የሚደፍር ሰው በመሆኑ በጣም ይገርመኛል።
አድማጮች እንግዲህ ሙሉውን የተወንደርጋቸውን ባዮግራፊ ወይም የህይወት ታሪክ ከዚህ ሂሳት ቴሌቪዥን ያገኘነውን እናንተ ቤት ተከታተሉት፣ ረጅም ነው። በዚሁ ወደ ቃለ ምልልስ እናልፋለን። እዚህ ስቱዲዮ ውስጥ እንግዳለን። እንደም ቀደም በመግቢያችን እንዳስተዋወቅ ነው ትናንት የተወንደርጋቸው ጽጌ 60ኛ አመት የልደት በዓል እዚህ ስቶኮልም ሲከበር የተለያዩ ዝግጅቶች ቀርበው ነበር። አንድ ግጥም ያቀረበው ወጣት አለ፣ ማቲያስ ወልዳማኔል ይባላል። እዚህ ስቱዲዮ ጋብዘነው ምናልባት እዛ ላልመጡም ላልሰሙም ሰዎችም እሱ ሊያቀርብልና አንዳንድ ነጥቦችን ለማድረግ አለ። ወደ እነሱ መራቸዋለሁ።
እንግዲህ አድማጮቻችን እንግዳችን ከኛ ጋር ይገኛል። ትናንት በአቶ አንዳርጋቸው ጽጌ 60 ዓመት ስነ ስርዓት ላይ አንድ ግጥም አቅርቦ ነበር። ያቺን ግጥም አዳምጠን ደስ ስላለችን እስቲ እኛ ብቻ ከምንሰማት ሌላውም ኢትዮጵያዊ በሬዲዮ አማካኝነት ይስማት ዘንድ ብለን ጋብዘነው ወንድማችን ከኛ ጋር ስቱዲዮ ይገኛል። እስቲ እሱ የሚለውን ይቺን ግጥሙን በከራሱ አንደመት እንስማ። እንኳን ደህና መጣ።
እንኳን ደህና ቆያችሁ።
ግጥምህን አዳምጠናት ወደናት። እስቲ ደግሞ ሌላውም ኢትዮጵያ እንዲያዳምጣት ብለን ጋብዘናል። አሰማን እንግዲህ። ድምጽን ከፍ አድርገህ ጠጋ ብለህ ወደ እንት ኦኬ።
አንድዬ እልፍነ አንድዬ እልፍነ የሞላ ጓዳህን ምቾትህን ትተ የወገን መከራ ስቃዩ ተሰምቶ ቀለን ጨርቄን ሳትል በረሃ የገባ ለሀገር ነጻነት እድሜን ይሰዋ አንድዬ እልፍነ የሚሊዮን መሪ እንደ ጧፍ የነደድክ የድል ችቦ አብሪ ብቻ አንተ በርታ ከቶ አትረታ በአንድም በሌላ ጠላት እንዲረታ በቃልም በተግባር ሰርቶ ያስመሰከረ ለዓላማው የቆመ ለማተው ያደረ የቁርጥ ቀን ደራሽ ማን አለ እንደሱ ድርሻውን የተወጣ ሳይሳሳ ለነፍሱ የነጻነት ጥማት እንቅልፍን ቢነሳ የፍትህ መዛባት ውስጥህን ቢያስቆጣ ለሌሎች ልታበራ እንደ ሻማ ቀልጠ ልትታገል ወሰንክ ፋና ወጊ ሆነ ለፍትህ መከበር የጣርከው ነበልባል እንደ ሰደድ እሳት ዛሬ ተቀጣጥሏል አንድዬ ህልምህን በጊዜው ይፈታል ብቻ አንተ ጽና የመሸው ይነጋል መንፈሰ ጠንካራ የነጻነት ታጋይ በአባቶቹ ወኔ ትግሉን አቀጣጣይ አንድዬ አጊጧል ስምህ በቀለማት ስራህም ተጽፏል በታሪክ ድርሳናት ማየት እንዳይቀር የኢትዮጵያን ትንሳኤ እስር ክብር ነው ለነፍስ ሱባኤ እንኳንም ተወለድክ ብለናል በጋራ እድሜ ጤና ይስጥ ባለህበት ስፍራ ሲውለበለብ እንድታይ የነጻነት ባንዲራ የኢትዮጵያ ባንዲራ
ግባሽበት የደህነት
እንግዲህ አድማጮቻችን እቺን ግጥም ነበር ያሰማን። እንግዲህ እንዲህ አይነት ቆንጆ ግጥም ካሰማህን ምናልባት ወደፊትም ተስፋ እናደርጋለን። እንደዚሁ በተመሳሳይ ሁኔታ ሌሎችም ግጥሞች በመታቀርብበት ጊዜ ሬዲዮናችን መተድረስ መተ ለአድማጮቻችን እንደምታሰማ ባልሙሉ ተስፋነን እናመሰግናለን።
በጣም እናመሰግናለን።
አድማጮቻችን እዚህ ስቱዲዮስ ደግሞ አንድ እንዲሁ ሌላ እንግዳ አለችን። እንግዳችን ራስዋን ስሟን ታስተዋውቅ።
ስሜ ሃና ታደሰ ይባላል።
ሃና ታደሰ ትባላለች። ሃና ታደሰ በዛሬው ዕለት ስቱዲዮ ድረስ መጣ ከናንተ ጋር ለመስራት ፍላጎት አለኝ ብላናለች። እኛም በደስታ እንግዲህ ምን ፈልገው ይሄ ነው የስቱዲዮ ሰራተኞቻችን ወይንም ባልደረቦቻችን ብል ይሻላል ሰራተኛ በደሞዝ ስለሆነ ባልደረባ ብንል ይሻላል ወይ ተባባሪዎች ምን እንበል ግሩም
ያው ነው እንዳልከው
ባልደረባም
ሰራተኛ
ባልደረባም ተባባሪም አንድ ነው። አንቺ የትኛው ይሻልሻል?
ባልደረባ
በጣም ጥሩ። የስቱዲዮ ባልደረባችን ሃና ታደሰ ከዛሬ ጀምሮ ከእናንተ ጋር ለመስራት ፍቃደኛ ነኝ ብለናለች። እንግዲህ ሁኔታውን እሷው የምትፈልገውን የትኛው እንደሚመቻት የትኛውን ክፍል ዜና ይሁን መዝናኛ ይሁን የሴቶች ችግር ይሁን የወንዶች ችግር ይሁን የስነ ምግባር የስነ ሙያ የተለያዩ የልጆች ፕሮግራም የወጣቶች የትኛው እንደሆነ ወደፊት ራስሽ እየወሰንሽ ታቀርብልናለሽ። ለጊዜው ግን ያልሽው ምንድነው በማንኛውም ሁኔታ ለጊዜው አሰብሽው
በሁሉም
በሁሉም ሁለገቦኝ
ሁለገቦኝ በተለያዩ ነገሮች ላይ አደረጋለሁ ለመስራት
ባለም ሙሉ ፍቃደኛኝ ብለሻል። እንግዲህ የኢትዮጵያ ድምጽ ሬዲዮ እንኳን ደህና መጣሽ በጣም ደስ ብሎናል። አንድ እህታችን በማግኘታችን ሌሎችንም እንደዚህ ወንድሞቻችን እህቶቻችን ያንቺንም ሌሎችንም ፈለግ ተከትለው እንደሚመጡ ባለሙሉ ተስፋ ነን። እንግዲህ እንኳን ደህና መጣሽ በድጋሚ አንድ ዘፈን ላንቺና ለአድማጮቻችን ጋብዝ ግሩም ነው ወይስ
ዘፈን ሳይሆን ዘፈኑን በኋላ እንጋብዛለን?
በጣም ጥሩ ማስተዋቂያ ስላለ ዘፈን ለወራት ጋብዣለሽ።
አመሰግናለሁ።
የሳት ቀን በስዊድን በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት እያበረከተ የሚገኘው ኢሳት በተለያዩ ሀገሮች የተመሰረተበትን አምስተኛ ዓመት እያከበረ ይገኛል። ይህንኑ ዝግጅት በስዊድን ዋና ከተማ በሆነችው በስቶኮልም ፌብርዋሪ 28 ቀን 2015 ዓመተ ምህረት ለማክበር ተዘጋጅተናል። የዝግጅቱ ዋና ዓላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን ባንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ነው። እንደምን ጊዜውም ሁሉ የምሳና የመጠጥ አቅርቦት ሲኖረን ልዩ ልዩ የመዝናኛ ዝግጅቶችም ይዘንልዎታል። በዋዛና ቁም ነገር ዝግጅቱ በአድማጮች ዘንድ ተወዳጅነትን ያተረፈው አቤቶ ቅቻው አበበ ቶላ በክብር እንግድነት ተገኝቶ ቁም ነገሩን በአሽሙር ያስቆመቁመናል። አቤቶ ቅቻውን በአካል አግኝተው ማዳመጥ በመቻሎ ሲደሰቱ፣ ተወዳጁ ጋዜጠኛ መሳይ መኮንን ደግሞ ሌላው እንግዳ ሆኖ ሲያገኙት ደስታው ጠፍ ድርብ ይሆናል። ጋዜጠኛ ሳዲቅ አህመድ ደግሞ በኤሌክትሮኒክስ መሳሪያ አማካይነት ቀርቦ ዝግጅቱን ያስተምጠናል። በዚህ ብቻም ከተናነ ለያየም የኢሳት ማስተዋሻ እንዲሆነው በአንድ 100 ክሮነር ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ጣም አዘጋጅተናል። አሸናፊው ባለድል ለፊት ለፊቱ በሚወጣው ጣት ቴሌቪዥኑን ይረከባል። ልዩ ዝግጅታችን እየተዝናኑ ምግብና መጠጡን እየተገባበዙ የአቤቶ ቅቻውን የመሳይ መኮንንና የሳዲቅ አህመድን ቁም ነገሮች እያዳመጡ ለሚቆዩበት ጊዜ የመግቢያ ዋጋ 200 ክሮነር ብቻ ነው። እንደው በ0733489 በመደወል ቲኬቱን አስቀድመው የሚገዙ ከሆነ 5% ቅናሽ እናደርግልዎታለን። ዝግጅቱ የሚደረግበት ቀን ፌብርዋሪ 28 2015 ዓ.ም ሰዓት ከ13 ሰዓት ጀምሮ ቦታ ሃሉንዳ ፎልክት ሂውስ ሃሉንዳ። የስዊድን የኢሳት ድጋፍ ኮሚቴ
አድማጮች ከዚሁ በመቀጠል ከኢሳት ጋር በተያያዘ አንድ እንግዳ ጋብዘናል። በዚሁ በኢትዮጵያ ሳተላይት ቴሌቪዥን የስዊድን የድጋፍ ኮሚቴ አባል ነች። ሃሎ ተነስተልኝ።
ሃሎ ተነስተልኝ።
ወይዘሮ ሳምፒየር ዘገየ እንደምን አረፈች?
እንዴ ወይ ሰላም ናችሁ
እናንተ? እንደናደናነን። እንግዲህ አሁን ቀደም ብለን የኢሳትን ማስተዋቂያ አሰምተናል። እንግዲህ ኢትዮጵያ ሳተላይት ቴሌቪዥን እንደሚታወቀው ፊታችን ፌብሩዋሪ 28 የአምስተኛ ዓመት የተለመደውን የገቢ ማሰባሰቢያ ዝግጅት በዚህ በስቶኮልም እንደሚያደርግ ያው በተከታታይ ሳምንትም በማስተዋቂያ ሰምተናል። እንግዲህ ወደ አንቺ ጋር የደወለው እንግዲህ እንደምረዳው ኢሳት የተለያዩ ዘርፎች በድጋፍ ኮሚቴው ስር የተለያዩ ዘርፎች አሉት። ከዘርፎቹ አንዱን እንደምትመሪ ተስፋ አደርጋለሁና ያለውን አጥር ያለ ነገር እንድትገልጪልኝ ነው። እስቲ ባጠቃላይ የትኛው ዘርፍ ውስጥ እንዳለሽና ስላሉት ዝግጅቶች ብታስረጅን።
አዎ እንግዲህ እኔ ያለሁት ያው የምግብ ዘርፍ ውስጥ ነው። የተለያየ ዘርፎች አሉ። የመጠጥም የምግብም እያንዳንዱ ዘርፍ በተለያየ እንትን ለይተን አስቀምጠናቸዋል። እኔ አሁን ምግብ ዘርፍ ውስጥ ነው የሰራው ያለሁት። ምግብ ዘርፍ ውስጥ ደግሞ ያለን ሰዎች ብዙም አይደለንም፣ ትንሽ ነን። ያው ግን ትንሽም ሆነን በጣም ትልቅ ስራ እየተሰራ ነው ያለው። ጥሩ ሂደት ላይ እየሄደ ነው ያለው።
የምግብ ዘርፍስ እንግዲህ ምግብ እንግዲህ የዛን ቀን ምግብ አለ ያልሽ ነው ማለት ነው? ያው በተዛዋዋሪ
አዎ፣ የዛን ቀን ምግብ አለ። ያው የጾም ምግብ ያመላከተ ነው እንግዲህ። ጊዜው ያው የጾም ጊዜ ስለሆነ አጋጣሚ እንግዲህ ጾም ላይ ነው የዋለው።
ለክርስትና እምነት ተከታዮች ማለትሽ ነው? ያው ጾም
አዎ እንደዚህ አይነት ምግብ አዘጋጅተናል። እንግዲህ ተለያዩ ብስሎች ነው የምናዘጋጀው። ብዙ ሰው ይመጣል ብለን እናስባለን። ለሚመጣው ሰው ሁሉ በቂ የሚሆን ምግብ እናዘጋጅለን ብለን እንግዲህ ደፋ ቀና እያልን ነው።
በጣም ጥሩ። ደፋ ቀና እያላችሁ ነው። ነገር ግን ያው እንግዲህ መቼም ብዙ ሰው ይመጣል ተብሎ ይጠበቃል። አሁን እናንተ ያላችሁ አቅምና ሁኔታው ወይንስ ተጨማሪ እርዳታ የሚያስፈልግ ነገር ካለ በሱስ ሁኔታ ምናልባት?
አዎ እንግዲህ እሱም ምን እያደረግን ነው። አንዳንድ ሰዎች ማስታወቂያውን ከሰሙ በኋላ ምን እንስራ የሚሉ ሰዎች እየደወሉ አንዳንድ ህጻን እየጠየቁ ነው። በተለያየ ዘርፍ ላይ በመጠጡም በተለያየ በመስተንግዶ ምን ማድረግ አለብን እያሉ ነው። ምግብ ዘርፉ ላይም እንግዲህ እንደዛ ብለው የጠየቁ ሰዎች አሉ። አንዳንድ ሰዎች ደግሞ ኢንፎርሜሽኑም ያልደረሳቸው አሉ መሰለኝ፣ ወደኛ ያልደወሉ ያላገኘናቸው ሰዎች አሉ። እኛ ይህን ያህል አለን እንላለን። እንግዲህ እኔ እንደ ምግብ ዘርፍ ኃላፊነቴ አንድ ነገር መናገር ፈልጋለሁ። በዚህ ዘርፍ ላይ ማገዝ አለብኝ መርዳት አለብኝ የሚል ሰው ማንኛውም ሰው ቢመጣና ቢያግዘንና ይሄን ነገር ቢረዳን ጥሩ ነው። እንግዲህ ከሚመጣብንም ሰው ከምንቀበለውም ሰው የተነሳ አንዳንድ እርዳታዎች ምንም የሚያዘግጅቱ ላይ ጥሩ ብንሆንም አንዳንድ እርዳታዎች ደግሞ እንፈልጋለን። ያንን ነገር ሊረዳን የሚችል ሰው ማንኛውም ሰው ቢኖር እኛ ጋር ኮንታክት ማድረግ ይችላል።
በምንድን ነው ኮንታክት ማድረግ የሚችለው?
ስልክ ማስቀመጥ እንችላለን። ዛ ስልካችን መስጠት እንችላለን።
አሁን መናገር ከቻልሽ?
ይቻላል። እሺ
0728 0728 40 45 45 51
ብለው ደውለው
51
በዚህ ቢያገኙን ምን ማድረግ አለብን የሚል ያ ሰው ሁሉ ያቅሙን ብዙም ነገር ሰው ያለውን ያቅሙን ማየት ያደርግ ያንን ዝግጅት ይረዳዋል ብዬ አስባለሁ።
በተረፈ እንግዲህ ለበለቱ እንግዲህ ያው እጅ ማስቆረጥ ወጥ እንጠብቃለን ማለት ነው።
አዎ በጣም ጥሩ ዝግጅት በፊት የሚመስል እንግዲህ የጾም ምግብም ቢሆን እንግዲህ በፊት ያደርገን እንጠብቃቸዋለን። ቢቻል ማንም ሰው ባይቀርብን ይህን ዝግጅት ከምግቡም አንጻር ብቻ ከዛ ላይ የሚደረገው ያው አገርም ከመርዳት ኢሳትንም ከመርዳት ሚዲያውንም ከመርዳት ከዛም አንጻር ስለሆነ የተቻለን ሁሉ አድርገን ኢትዮጵያውያኖች በሙሉ ተሰባስበን እዛ ፕሮግራም ላይ ብንገኝ መልካም ነው።
የመጨረሻ ጥያቄ ላድርግ ካነሳሽው አይቀር፣ እንደው ኢሳት እንዴት ነው ትገልጪው አንቺ? ኢሳት ሰው ለምን ይደግፈው ብለሽ ታስቢያለሽ? ለምንድን ነው ሰው ኢሳትን መርዳት ያለበት?
ሰው ኢሳትን መርዳት ያለበት እንግዲህ አሁን ከአንዳንድ ነገር አንጻር ያው አገራችን ውስጥ ካለው ችግር ከፖለቲካም ችግር ከሌላ ከሚዲያም ችግር ለምሳሌ አገር ቤት ውስጥ ካለው የሚዲያ ችግር አለ። ያን የሚዲያ ችግር በኢሳት ደግሞ ያ የሚዲያ ችግራችን ተፈቷል። የምንፈልገውን ነገር መስማት ማየት የምንችልበት ሚዲያ ነው። ያንን ሚዲያ እንደዚህ በቀላሉ ረስተ ነው የምናልፈው ነገር አይደለም። ካለን ከትንሿ ገንዘባችን ላይ ኢሳትን ብንረዳ መልካም ነው ብዬ አስባለሁ። በተለይ ተሰደን በሰው ሀገር ያለን ሰዎች ይህንን ሚዲያ ማግኘት አንችልም። አገር ቤት ያለውን ነገር መስማት ማየትም መዳሰስም የምንችለው በዚህ ሚዲያ ነው። ይሄ ሚዲያ በጣም ትልቅ ስራ እየሰራ ከፖለቲካ ብቻ አንጻር ሳይሆን ማየት ያለብን እንደዚህ ኢንፎርሜሽንን ከማቀበል አንጻር። አንዳንድ ሰዎች ያው ኢሳት ሲባል ሁልጊዜ ፖለቲካን ብቻ ነው እንትን የሚያደርጉት። ፖለቲካን ብቻ አይደለም፣ በሶሻል ላይፍ ባለው ነገር ሁሉ ኢሳት አይንና ጆሮ ሆኗል። በተለይ ያው ተሰደን ባለንበት ዓለም ላይ ያላለን ሰዎች አይናችንና ጆሮአችን ነው ብዬ አስባለሁ።
በጣም ጥሩ። እንግዲህ በጣም አመሰግናለሁ። በቀጣይ ሳምንት ዋናው ምን ፕሮግራም አለው ይዘቱ ምንድን ነው የሚለውን ሌሎች ኃላፊዎችንም አቅርበን እናናግራለን። ወይዘሮ ሳምፔር ዘገየ አመሰግናለሁ።
እሺ እናመሰግናለን።
እንደምን አርፈዳችኋል 11 ሰዓት ሆኗል የሳምንቱ አበይት ዜናዎች ከተለው ይስማሉ የአቶ አንደርጋቸው ጽጌ 60ኛ አመት የልደት በዓል በስቶኮልም በደምቀት ተከበረ ከስድስት ወር በፊት ከዱባይ ወደ አስመራ ሲያቀኑ በየመን ጸጥታዎች ታፍነው ወደ ኢትዮጵያ ተላልፈው የተሰጡት የቀድሞ የግንቦት ሰባት ዋና ጸሐፊ አቶ አንደርጋቸው ጽጌ ልደት 60ኛ አመት የልደት በዓል በደምቀት ትናንት እዚህ ስቶኮልም ተከብሯል። በርከት ያሉ ኢትዮጵያውያን በተሳተፉበት በዚህ በዓል ላይ አንዱ ለሁሉም የሚል በአቶ አንደርጋቸው ጽጌ ህይወት ታሪክ ላይ ያጠነጠነ ዘጋቢ ፊልም ታይቷል። ከተሳታፊዎቹ መካከል የተለያዩ መጣጥፎችና ግጥሞች የተሰሙ ሲሆን ከቀኑ 16 ሰዓት ገደማ ባታን ዳርጋቸው ምስል ያጌጠ እንዲሁም በሻማና በርችት ያሸበረቀ ኬክ በሃፒ በርዝዴ ኦርገን ሙዚቃ በመታገዝ ተቆርሷል። በክብር በዓሉ ላይ የተሳተፉ ኢትዮጵያውያን እንደገለጹት አንዳርጋቸው ተነሳለት የዲሞክራሲና ሰላምን የማስፈን ትግል በየትኛው መስክ ኢትዮጵያ ነጻ እስክትወጣ መቀጠልና ማስቀጠል ከኛ ይተበቃል ብለዋል። ያቶ አንዳርጋቸው ጽጌ ለደት በዓል በተለያዩ ዓለማት በሚገኙ ኢትዮጵያውያን እየተከበረ መሆኑ ይታወቃል። ሰማያዊ ፓርቲ ጽፈት ቤቱን እንዲለቅ ክስ እንደቀረበበት ተነገረ። በወር 40 ሺህ ብር ኪራይና 250 ሺህ ብር ለኪሳራ እንዲከፍልም መጠየቁ ተሰምቷል። ሰማያዊ ፓርቲ ከክፍለ ከተማ በቀድሞ መጠሪያው ቀበሌ 15 እንዲሁም በአዲሱ መጠሪያ ወረዳ 6 የቤት ቁጥር 460 የሆነውን ጽፈት ቤቱን 250 ሺህ ብር ቅጣት ከፍሎ እንዲለቅ በአከራዮቹ በኩል ክስ ቀርቦበታል። በከሳሽ በእናቶ ሚስጥር ሽበሽ የተመሰረተው ክስ ቤቱን ለቀው ለማስረከብ ፈቃደኛ ባለመሆናቸው በወር ብር 40 ሺህ ብር ሂሳብ ከጥር 16 ቀን 2007 ጀምሮ ቤቱን ለቀው እስከሚያስረክቡ ድረስ ባል ተነጣጣላ ላፊነት እንዲከፍሉን ያሉ ሲሆን ከሳሽ ቤቱን ለማደስ ከተለያዩ ድርጅቶች ጋር በገባነው ውል መሰረት የደረሰብን 250 ሺህ ብር ኪሳራ እንዲተኩልን ሲሉ ከሰዋል። ሰማያዊ ፓርቲ ጽፈት ቤት በሚፈልግባቸው ጊዜያት የቀበሌ ካድሬዎችና ደላሎች ለፓርቲው እንዳይከራዩ ሲያስጠነቅቁ የቆዩ ሲሆን በተለይ በጥር ወር 2007 ዓ.ም ተመረተ የጽፈት ቤት እንዳይከራይ ግፊት የማድረጉ ተግባር ተጠናክሮ ቀጥሏል። የኦሞ ህዝቦች ዲሞክራሲያዊ ህብረት አባላት በሰማያዊ ፓርቲ ምልክት ሊወዳደሩ ነው። የኦሞ ህዝቦች ዲሞክራሲያዊ ህብረት ኦዴ አባላት በሰማያዊ ፓርቲ ምልክት ለመወዳደር መወሰናቸውን የኦሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ በተለይ ለሰማያዊ ፓርቲ ልሳን ለሆነው ነገር ኢትዮጵያ ገልጸዋል። ጥቅምት 26 2006 ዓ.ም ተብረት ፓርቲው ባደረገው ጠቅላላ ጉባኤ አባላቱና አመራሩ ከሀገር አቀፍ ፓርቲዎች ጋር በሁደት መስራት እንዳለባቸውና በኦዴ ስም የሚደረገው የመጨረሻ ጠቅላላ ጉባኤ እንዲሆን ወስነን ነበር ያሉት ሊቀመንበሩ የፓርቲው ጮች በሰማያዊ ፓርቲ ስምና ምልክት መመዝገባቸው ለአባላቱና አመራሩ ሀገራዊ ፓርቲ ጋር ውህደት አሊያም በሌላ መንገድ መስራት አለብን በሚል ጠቅላላ ጉባኤው ያስተላለፈው ውሳኔ አካል ነው ብለዋል። አቶ ግርማ ፓርቲያቸው ከሰማያዊ ጋር ሆኖ ለመታገል የተነሳበትን ምክንያትም ሲገልጹ አሉ ከሚባሉት ሰባህል ፓርቲዎች አብዛኞቹ የክልል ፓርቲዎች ናቸው። የክልል ፓርቲዎች በአገራችን ፖለቲካ ፋይዳ ያለው ለውጥ እያመጡ አይደለም። የክልል ፓርቲዎች ሲጠናከሩም ቢሆን ከጥቅማቸው ይልቅ ጉዳታቸውን እንደሚያመዝን ተረድተናል። በተቃራኒው ሀገር አቀፍ ፓርቲዎች ሲጠናከሩ የተሻለ ለውጥ ማምጣት ይችላሉ ሲሉ ገልጸዋል። አቶ ግርማ ክለውም እስካሁን የክልልና ሀገራዊ ፓርቲ ተባብለን ተበታትነን ቆይተናል። አሁን ግን የተሻለ ለውጥ ለማምጣት አንድ አይነት ጥያቄ አንስተን በአንድ አላማ ለመታገን ወሰነናል ብለዋል። አንድነት ኃይል በመሆኑ በኢትዮጵያ ፖለቲካ የተሻለ ለውጥ እንደምናመጣ ይስማናል። ለዚህም ትልቅ ተስፋ አለን ብለዋል። በአውሮፓ ህብረት በኢትዮጵያ ሰማብ ተሰጥ ዙሪያ መከረ። ህብረቱ ጥር 27 2007 ዓ.ም ተብረት በብራስልስ ቤልጅየም የአውሮፓ ህብረት ጽፈት ቤት ውስጥ ለ3 ሰዓታት ባደረገው ኢትዮጵያ ሰማይ መብት ግምገማ በኦጋዴን ክልልና በተቀሩት የኢትዮጵያ ግዛቶች በዜጎች ላይ የተፈጸመ ያለው ሰቆቃ የአውሮፓ ህብረትና አባል መንግስታት በዝምታ መመልከታቸው ማብቃት አለበት የሚል ውሳኔ አስተላልፏል። ስብሰባውን ያዘጋጁት ህብረቱ የሶሻሊስትና የዲሞክራቲክ ፓርቲዎች ጥምር ህብረት ውክልና አልባ ህዝቦች ተቆርቋሪ ድርጅት ጋር በመተባበር ነው። በስብሰባ ላይ የኦጋዴን ክልል ፕሬዝዳንት አማካሪ የነበረውና በክልሉ የሚፈጸመውን የሰብአዊ መብት ጥሰት በመረጃ በማጋለጥ ላይ የሚገኘው ወጣት አብዱላይ ሁሴን፣ ተቀማጭነቱ በጄኔቫ የሆነ የአፍሪካ መብት ተቆርቋሪ ድርጅት ባልደረባ አቶ አብዱላይ መሐመድ፣ የኦጋዴን ሴቶች ተወካይ ጋዜጠኛና ክሬስትሬስ ዳይሬክተር ግራሃም ፌብልስ፣ እንዲሁም በኦሮሞ ሴቶች ላይ የሚደርሰው ሰቆቃ በማስመልከት ጥናት ያካሄዱት ዶክተር ባኖ ቀኖ በቪዲዮ ተደገፈ ምስክርነት ቃላቸውን ሰጥተዋል። እንግሊዛዊ ግራሃም ፌብልስ በኢትዮጵያ 2 ዓመት ቆይታቸው የታዘቡትን የሰብአዊ መብት ጥሰቶችን በተለይም በኦጋዴን ክልል በሴቶች ላይ ተፈጽሟል ያሉትን አስገድዶ መድፈር ወንጀል የታዳሚውን ስሜት በነካ መልኩ አቅርበዋል። በስልጣን ላይ ያለው መንግስት በዜጎች ላይ ሽብርን እያካሄደ ነው ያሉት ሚስተር ፌብልስ የዚህ ሰቆቃ ፈጻሚዎች ከአውሮፓ ህብረትና መንግስታቱ በየአመቱ ከፍተኛ የገንዘብ እርዳታ የሚያገኙ መሆናቸው እጅግ የሚያሳዝን ነው ብለዋል። በጉባኤ ላይ የኦጋዴን ነጻነት ግንባር ተወካይ ዶክተር ባዳል አህመድና አርበኞች ግንቦት ሰባት ተወካይ አቶ አበበ ቦጋለ በኢትዮጵያ ውስጥ የተፈጸመ ነው የሚሉትን የሰብአዊና የፖለቲካ መብቶች ረገጣና አስከፊ ሰቆቃ በየተራ አቅርበዋል። አውሮፓ ህብረትን ወክለው በስብሰባ ላይ የተገኙት ወይዘሮ አና ጎሜዝ፣ የእንግሊዝ ፓርላማ ተወካይ ወይዘሮ ጁሊ ዋርዳ በየተራ ባደረጉት ንግግር የኢትዮጵያ መንግስት ከ60 በመቶ በላይ በጀቱን ከአውሮፓ ህብረት እየተቀበለ ዜጎች ላይ የፈጸማቸው ያለው አስከፊ ሰቆቃዎች አውሮፓ ካሁን በኋላ በዝምታ ማየት የለባትም ካሉ በኋላ ኢትዮጵያውያኖች በአገራቸው እየተፈጸመ ያለውን አፈናና ጭቆና የውጭ ማህበረሰብ ያስቆምልናል ብለው ከመጠበቅ ለራሳቸው ነጻነት ልዩነታቸውን በማቻቻልና መለሰኛ ፕሮግራም በማዘጋጀት ህብረት ፈጥረው በአንድነት መታገልና ለለውጥ መነሳት አለባቸው ብለዋል። ኢህአዴግ መራጩን የሚቆጣጠርበትን ፎርም አዘጋጅቶ ለአባላቱ በድብቅ መስጠቱ ተነገረ። ከኢትዮጵያ ሳተላይት ቴሌቪዥን የተገኘው ዜና እንደሚያስረዳው መጪው ምርጫ ተከትሎ እያንዳንዱን መራጭ የሚቆጣጠርበትን ፎርም አዘጋጅቶ ለአባላቱ በድብቅ ያሰራጨው ኢህአዴግ እያንዳንዱ አባል ከምርጫ ቦርድ የተመዘገበውን ስም ዝርዝር በመውሰድ ስለ መራጩ ባህሪ፣ የፖለቲካ አቋምና ብሔር በዝርዝር ሞልቶ እንዲያስረክብ ያዛል። የዚሁ ፎርም ቅጂ እሳት እጅ እንደገባ የገለጸው እሳት ፎርሙ መራጮች ወደ ምርጫ ጣቢያ ከመሄዳቸው በፊት ኢህአዴግ አስቀድሞ የሚቆጣጠርበትን መንገድ ያመቻችለታል። የኢህአዴግ ካድሬዎች የመራጩ ማንነት ካወቁ በኋላ የአካባቢው ሹሞች ወደ መራጩ ቤት በመሄድ በማስፈራራት ኢህአዴግን እንዲመርጥ እንደሚያደርጉት የኢህአዴግ ካድሬዎች በተለይ ለኢሳት መግለጻቸው ተዘግቧል። የአውሮፓ ህብረት በኢትዮጵያ የሚያደርገው ምርጫ በመታዘብ ገንዘብና ጊዜ እንደማያጠፋ ማስታወቁ ይታወሳል። ተረስተናል ያሉ የከምባታ ጠንባሮ ነዋሪዎች የተቃውሞ ሰልፍ አደረጉ። የከምባታ ጠንባሮ ህዝብ ባለፉት 23 አመታት የመሰረተ ልማት አገልግሎት አላገኘም በሚል ከሺህ ያላነሱ ነዋሪዎች በተገኙበት በዱራሜ ከተማ የተቃውሞ ሰልፍ አድርጓል። የአካባቢው ተወላጆች በራሳቸው ተነሳሽነት ትምህርት ቤቶችን እየሰሩ የመብራት፣ የመንገዶችና የቴሌኮሙኒኬሽን ዝርጋታ ማካሄዳቸውን ገልጸው መንግስት ምንም ድጋፍ አለማድረጉ ችግሩ የበሰባቸው ነዋሪዎች እየተሰደዱ መሆኑን ሰልፈኞቹ ገልጸዋል። ሰልፈኞቹ የደቡብ ክልል ባለስልጣናትን ተጠያቂ ሲያደርጉ በሰልፉ ላይ የተለያዩ መንግስት ሰራተኞች ሳይቀሩ መሳተፋቸው ተነግሯል። የኢትዮጵያ መንግስትና የኡጋዴን ብሔራዊ ነጻነት ግንባር በኬንያ ናይሮቢ ድርድር ጀምረዋል። የኡጋዴን ዜና አገልግሎትን በመጥቀስ ዋኩሱ የተሰኘው የግንባሩ ልሳን እንዳስታወቀው መከላከያ ሚኒስትሩ ሲራጅ ፈጌሳና የደህንነት ሹሙ ጌታቸው አሰፋ ከኡጋዴን ነጻነት ግንባር የውጭ ግንኙነት ኃላፊ ከአቶ አብዱራሂም አህዲና ከግንባሩ ዋና ጸሐፊ ከአቶ አብዱ ያሲን ጋር በናይሮቢ ተገናኝተው ድርድር ጀምረዋል። ሁለቱም ወገኖች በአብዛኞቹ የድርድሩ መርሆች ላይ መስማማታቸው ሲገለጽ፣ በሁለቱ ወገኖች መካከል ለአስርተ ዓመታት የዘለቀው ግጭት በመነጋገር እንዲፈታ ዓለም አቀፉ ማህበረሰብ ግፊት እያደረገ እንደሚገኝ የግንባሩ ዜና አገልግሎት አውስቷል። ሁለቱ ወገኖች ባለፈው ጥቅምት ወር በኬንያ ጀምረውት የነበረው ድርድር የኢትዮጵያ መንግስት ያቀረበውን ቅድመ ሁኔታ ኦብነግ ለመቀበል ፈቃደኛ ባለመሆኑ ምክንያት መቋረጡ ይታወሳል። እንዲሁም የመንግስት የጸጥታ ኃይሎች በተመሳሳይ መንገድ ለድርድር ናይሮቢ የሄዱትን ሁለት የኦብነግ ከፍተኛ አመራሮችን አፍነው መውሰዳቸው አይዘነጋም። ሙስሊም ኢትዮጵያውያን የተቃውሞ ድምጻቸውን አሰሙ። ከቅርብ ጊዜ ወዲህ ረገብ ብሎ የነበረው የሙስሊም ኢትዮጵያን ተቃውሞ ከጁማ ጸሎት በኋላ በአንዋር መስጊድ ተካሂዷል። ኢትዮጵያውያኑ በቅርቡ መንግስት በመጅሊስ ውስጥ ያካሄደውን ሹምሽር ተከትሎ ነጻ መጅሊስ እንዲኖር ጠይቀዋል። ሙስሊም ኢትዮጵያውያን የተለያዩ መፈክሮችን የያዙ ፊኛዎችን ሲያሳዩ የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ህዝበ ሙስሊሙ ያነሳውን የነጻ መጅሊስ ጥያቄ መርታቸዋል በሚል ታስረው እንደሚገኙም ይታወቃል። በደቡብ አፍሪካ በውጭ ሀገር ዜጎች ላይ በተፈጸመው ጥቃት ባለፉት 3 ሳምንታት ብቻ ከ6 ያላነሱ ኢትዮጵያውያን ተገደሉ። በደቡብ አፍሪካ ኢትዮጵያን ኮሚኒቲ ሊቀመንበር አቶ ታምሩ አበበ በተለይ እንደገለጹት አንዳንድ ነዋሪዎች በውጭ ሀገራት ነዋሪዎች ላይ በወሰዱት እርምጃ 6 ኢትዮጵያውያን መገደላቸውና ከ300 ያላነሱ ደግሞ ንብረታቸውን መዘረፋቸውን ተናግረዋል። ድርጊቱን ለማውገዝ የደቡብ አፍሪካ ሰራተኞች ማህበርና የተለያዩ ኮሚኒቲ አባላት ድርጊቱን አውግዘዋል። የሰዓቱ ዜና በዚሁ አብቅቷል። አድማጮች በመከታተል ላይ ያላችሁ እዚህ ስቶክሆልም የሚገኙን ኢትዮጵያ ድምጽ ሬዲዮ ነው። አሁን ወደ ቃለ ምልልስ እናልፋለን። ወደ ኢትዮጵያ ደውለን መስመር ላይ እንግዳለን። ሃሎ ጤና ይስጥልኝ። ይሰማሃል? ሃሎ 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 ይሰማሃል? አዎ ትንሽ እንግዲህ በተቻለ መጠን ድምጽህን ከፍ ለማድረግ ሞክር። አመሰግናለሁ። አድማጮቻችን እንግዲህ መስመር ላይ ታሪኩ ደሳለኝ ይገኛል። አይ ጥሩ ነው። አሁን ታሪኩ ደሳለኝ የጋዜጠኛ ተመስገን ወንድም ነው። በተለያዩ ነገሮች ላይ ሰሞኑን የተነሱ ነገሮች አሉና በሱ ዙሪያ እናናግረዋለን። ሃሎ አለ? ሃሎ 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 ታሪኩ ይሰማሃል?
ይሰማኛል።
አመሰግናለሁ። እንግዲህ አድማጮቻችን የጋዜጠኛ ተመስገን ወንድም ታሪኩ ደሳለኝ ነው መስመር ላይ ያለው። እንግዲህ እስቲ ታሪኩ ብዙ ነገሮችን ከሰሞኑ የጋዜጠኛ ተመስገን ጉዳይ በሰፊው በሚዲያውም በሶሻል ሚዲያም በድረገጾችም የመወያያ ጉዳይ ሆኖ ቀርቧል። የእናትህም አንተም የጻፋችሁት ደብዳቤ በተለያየ መንገድ ቀርቦ ብዙ ሰዎችን ሲያወያይ ቀርቧል። ከዛ ቀደም ባለ ግን እስቲ መጨረሻ አንተ ወንድምህን ጋዜጠኛ ተመስገንን ለማየት ወደ ዝዋይ አቅንተህ የደረሰብህ ነገር ነበር። እስቲ ለመንደርደሪያ እንዲሆነን ከሱ እንጀምር። እስቲ ከአንድ ወር በፊት መስለኛል አንተ ወንድምህን ጋዜጠኛ ተመስገንን ለማየት ሄደ የደረሰብህ ነገር አለ። እስቲ እሱን አስታውሰንና ወደ ሌሎቹ እናልፋለን።
እሺ፣ በመጀመሪያ አመሰግናለሁ ለኢንተርቪው ስለጋበዛችሁኝ። ተመስገን ደርኩት ከአንድ ወር ከሰባት ቀን በፊት ነው። ከአንድ ወር ከሰባት ቀን በፊት ዘዋይ እስር ቤት ስደርስ አንድ መቶ አለቃ ሰው ወታደር ነው ለምንድን ነው የመጣው አለኝ። ነገርኩት። ከአዲስ አበባ 165 ኪሎ ሜትር የመጣሁት ወንድምህን ልጠይቅ አልኩት። መጠየቅ አይቻልም አለኝ። ለምንድን ነው የማይቻል አልኩት። ከፍለም አይቻል ነው አለም። እሺ ብዬ ለወጣትም ሬዲዮ እያወራ ነበረ አስቆመኝ። ና ብሎ ከፍተሻ ቤቱ ጀርባ ወሰደኝ። አንድ ሰባት የሚሆኑ ወታደሮች አብረው ከበውታል። ታሪኩ ደሳለኝ ካለኝ አዎ አልኩት። የተመስገን ደሳለኝ ከናሽ ወንድምነት አዎ አልኩት። ልክ አሁን እንዳልኩት በጥፊ መታኝ። ልክ እሱ በጥፊ እንደመታኝ አብረውት የነበሩት ዙሪያውን እንዲሁ በሰደፍ መታኝ። ግማሾቹ ከስክስ ጫማ መቱኝ እግሬን። ከዛ መሬት ላይ ወደኩኝ። እንደወደኩኝ እዛ መቱ። ያክንጆ ደግሞ የያዝኩት ስልክ ነበር ተሰበረ፣ ወደቀ። መጽሐፍና ብሮች ነበሩ መጽሐፎች መስመር የተበተኑ። ከዛ እንደዛው እኛ ነቱኝ ሳይሆን ከመጽሐፉ ጋር አብሮ ብር ተበትና ይህን ብር ለተመስገን ሲገልክ ገባ ነው አለኝ። አይ ሲጀመር አኩ ተመስገን መጽሐፍ እንዳያነብ ከክላችሁ ሲቀጥል ደግሞ መጽሐፍ የሚገባር ከሆነ በቢሮ በኩል ነው እንጂ በእጅ አይሰጥም ብት ይህን አድርጋሉ አልኩኝ። ቀውጣለኝ ስነሳ በካልቾ ብለው ምግቡን ደፉት እዛው ለተመስገን ያዝኩትን ስንክ። ከዛ ብሩንም ወሰዱብኝ መጽሐፉን የሚግሪት ነገር ወሰዱብኝ። እሺ መለሱልኝ ብለው አይቻልም አልኩኝ። ምንም ማድረግ አልቻልም። የተደፈው ምግብ ትቼ ባዶ እጄን ወደ ከተማው መጣሁ። ወደ ዘዋይ ከተማው ከእስር ቤቱ ከሶስት ኪሎ ሜትር ይርቃል። ወደ ዘዋይ ከተማ ዘዋይ ከተማ ሄጄ የማላውቃቸውን ሰዎች መታወቂያ ሲዤ ወደ አዲስ አበባ ሚሆን መሳፈሪያ ብር ተበድሬ መጣሁ። ይህን የደረሰብኝ
ሲደበድቡህ ምን ምክንያት ሰጡህ? እንዲሁ ወንድም ስለሆንክ ብቻ ነው የደበደቡ? ስንቁንም ደፉት? ምንም ነገር ምንድን ነው የሰጡ ምክንያት?
ምንም ምክንያት የለም። በቃ ታሪኩ ደሳለኝ መከለ አዎ አልኩት። የተመስገን ደሳለኝ ታናሽ ወንድምህ ገና አዎ እንዳልኩኝ በጥፍ የመታኝ አረ ጎራን የቀደሙት ሁሉም መቱኝ። ቅርቤን መቱኝ፣ እግሬን መቱኝ፣ ምግቡን ደፉት፣ መጽሐፉና ብር ወሰዱብኝ። ምንም ምክንያት አልነገሩኝ። ምንም ለምን እንደመቱኝ እንኳን አላውቅም።
ይዘህ የሄድከውን ብርም ቀምተውህ ማለት አንተ በቃ በተውሶ በመታወቂያ ሲዘህ ገንዘብ ተበድረህ ነው ወደ አዲስ አበባ መመለስ የቻልከው?
ብርና መጽብሬ መጻፍቱ ነበር አጋጣሚ ያስኩት እን ብር ይበልገባናል ነበርኳቸው መግባት እንደማይቻል ተመዝገብ መጻፍ መካፈሬ ነው አልኳቸው ወሰዱ ታብረው መጻፍን ብሩን ከተማ ወጥቼ ያማላከ ሰዎች አፋጥበው መጣቀቀ ይላል ሳብቻ ነው መካፈሬ ተደረ ይመጣው
ተጎዳ አንተ ምናልባት በድብደባው
አው ከዛ በኋላ አብነት የሚባል ከፍተኛ ሆስፒታል አለ እዚህ አብነት መጣው ታከምኩኝ የጡንቻ መደራረብ ነው አረኝ ዶክተሩ ስለዚህ በቃ መድኃኒቶችና ፍሏ ታዘዘልኝ አንድ ሁለት ሳምንት ታመምኩኝ አሁን እግዚአብሔር ይመስገን አሁን ተሽሎኝ ተነስቻለሁ
ከዛ በኋላ ተመስገን እኔ ማየት እድል ገጥሞሃል ሄዳችኋል አንተ ወይም ቤተሰቦች ወይ እናት ወይም ሌላ ሰው
እኔ በተመካው በሁለተኛ ቀን ወንድሜና እኔ ካላቀው እንደምና የተመድግን ጓደኞቹ ነው ሄደው ነበረ መግባት አትችሉም ብለው መለሳቸው ዋኔ ከተሳለም በኋላ ደግሞ አንድ ሶስት አራት አምስት ተመላለሽ ይጃለ በየጊዜው ተመግባት አይቻልም ማንይልክ እንደምንም ከያታችሁ አያገባችሁ እሺ አፈዳደር ገፍተና ማናገር አታናገሩ እሺ ማንንም ማያገባችሁ ምንም መስም እንኳን አፈጥን ማያገባችሁ ምንም ልክ ካራ ያፈልፈን
ስለዚህ ከዛን ጊዜ ማንተ መጨረሻ ያየው መቼ ነው ማለት ነው
መጨረሻ ከተገነን ካለ አንድ ወር ከስምንት ቀን ነው ይሆነኛል እንደዛ አንድ ወር ከስምንት ቀን ወይም ደግሞ ከአስር ቀን ይሆነኛል
ከዛ ወዲህ ማንንም ገብቶ ማየት አልቻለም ወይም ስንቅ ማድረ ማቀረብ አልቻለም ማለት ነው
ማንንም ስንቅ ማላቀረብንም ታሞም ነበር እስካሁን ከምንና ማላገኘም ለመጨረሻ ያገኘሁት ጊዜም አውራ ዴታ ምን ያዋራው እንደተፈጠረ አላቀም አዋቀው ነው ያመጡት በስድስት ሆነ አላጀው ነው ያመጡት ሰላም አለኝ ምግቡ ተቀበለኝ በቃ ሄደ እና ነገረኝ ጨለማ ቤት ነው ያረጉኝ ምናምን አለ ከምንና እንዳላገኘው ነገረኝ በዚህ ታውስተን ያለው ጨለማ ቤትና ከምንና ሳያገኝ እንዳለና ምን አቀው አሁን የኑር የሙ በጣም ተጠንቀናል በምን ሁኔታ ላይ እንዳለን እንኳን አናውቅም
እንግዲህ ከማረሚያ ቤቱ ማህላፊዎች ምንም ሌሎችን ሲከለክሉ ከዚህ ቀደም የተለያዩ ምክንያቶችን ይሰጡ ነበር የማይጎበኝበት ምክንያት በሱ ረገድ ምንም ያሉት ነገር የለም እንዲሁ በራሳቸው ጊዜ ነው ማንንም ሰው እንዳይገባ ይከለከሉት ማለት ነው
በቃ የነሱ መንፈስ ብቻ ነው ምን አገባቸው እንደነ ምክንያት ምን አገባቸው ይሄ ነው እንግዲህ መልስ ከሆነ በቃ መፍታቱ ምን አገባቸው ነው
በጽሁፍ የቀረበ ጥያቄና መልስ የለም
አኔ የመጥቶኝ ጊዜ እሺ ተመዝገን ካከለናል ብላችሁ ጣፉልኝ አልኩኝ ስለው ደግሞ ብሬን መጻፈን ሙፍዳል እንትና የሚባል እንደዚህ ማራደን ነገርኝና ወይ ተነን ነግረኝ ወፈጃለሁ ብለ ጣፉልኝ አልኩኝ ይከብድ ብሎ ነው ያባረሩኝ ተፋልጥኩኝ እንደይጣይቄ ነበርኝ እንደከለከላችሁኝንም ንብረቴንም እንደወሰዳችሁኝ ተፋልጥኩኝ ብለ አይቻልም ይከብድ ብሎ ነው ያባረሩኝ
እንግዲህ ከዛ በኋላ የተለያዩ ነገሮችን በድረገጾችም በፌስቡክም እየተከታተልን ነበር እንግዲህ እናት ወይዘሮ ፋናይ መስሎኛል ምን ተሰማቸው ከዛ ምናልባት እሳቸው ትልቅ ሰው ናቸውና እንደው ልጃቸውን ሳያዩ በመቆየታቸው የጻፉትም ደብዳቤ አለ እስቲ በአጠቃላይ እሳቸውስ እንዴት ናቸው
እናቴ ከመከታተል ጀምሮ ደና አይደለችም አሁን በቃ ታድጉ ነገር ነው የሚያማት በፊት የሌለባትም ጨምሮ ነው የሚያማት አተኛም ለሊትም ጧትም ተነሳ ስለስንም ጻፈው ምግብ እንዴት ምራት በግድና የምትበላው በጣም ከባድ ችግር ውስጥ ነው ያለችው በጣም ማለት በስተርግና የተሰቃየች ነው ያለችው ምን ማረግ አንችልም ማሳየት እንኳን አንችልም እንደው ቢያንስ በፊት ፍንጭም ቢሆን ያድርሰን እንመጣለን ወሬውን ሰማለች ደና ነው ሰላም ብሎ ሻለን ለላሁን ግን አንድ ወሬውን ማሰማ እንደታመመጣቀለች የጥንታባይ ታቀለች ምን ነው እንዳለች ከመናገር ምን አጥቀኝ በጣም ከባድ ነው ታውቁን ያለችው የደብዳቤው አላማ ልጅን አታልኝ ነው እሺ አፈራቸው ሲሆን ዳንስማን እንደምገብ ይብላ መተገደያ እንኳን ምግብ ይገባል ካል አይደለም እንደምገብ ይብላ ህክምና ያገኝ አይኑ ለአንድ ጊዜ አታልኝ ዶክተር ግማን የሚገኘው ከዚህ በኋላ ብዙ ልቆይ አልችልም አባካቱ ስለዛሬ ስለላስ ልጅን አታልኝ ምን ነው እናቴ ደብዳቤ ለሚመለከታቸው አካሎች አስገብተናል ለከማጎ ለጠቅላይ ሚኒስትር ቢሮ ለህግ መወሰኛ ምክር ቤት ለፓርላማና ለባጠባቂ ኮሚሽን ለአሜሪካን ኤምባሲ እና ለእንግሊዝ ኤምባሲ ደብዳቤዎችን አስገብተናል የእነዚህን ደብዳቤዎች መልስ እየጠበቅን ነው ያለነው እንግዲህ በአሁን ሰዓት
መልስ ከየትም ቦታ አልተገኘም መልስ አላገኛቸውም ከየትኛውም አካል እስካሁን
መልስ ከየትኛውም አካል አላገኘንም እንግዲህ እየጠበቅን ያለነው ደብዳቤውን ካስገባን ነገ ሰኞ ሳምንት
እናተ ወይዘሮ ፋናይ ቀደም ብሎ እዚያ አንድ ቀን ኢንተርቪው ባደረግናቸው ጊዜ እንደው መታሰሩ እንኳን ይታሰሩ ይባል ምን አለ በቅርቡ እዚው ቢያስሩት እንደው አይናይኔን እየተያየን ስንቅም እያደረስኩ ብለው ያው ምሬታቸውን አድርሰው ነበር እና አሁንም ተመሳሳይ ነገር ነው ያለው ስለ ጤንነቱ ተመስገን ስለ ጤንነቱስ እንደው ታያይዞስ በርግጥ የተጨበጠ ነገር አለ
ታናቀን በጣም ኮግሬ ገባን ይሄ ነው ሳኔ መጠነሳ ተለያየ ለመጠረሰ ግዴ ተለያየ ከአንዱር ከፍምጥቀን ወይም ካፍቀን በፊት ነው ታገኘ ለሁለት ደቂቃ ብቻ ነገናኝ ያስኩት ምግብ ተቀበልን ያው አካቡን ያመጡት ስድስት ሆነ ነው ያጀቡት አቻክለዋ መከብ እንደዚህ ይዘው ለማቤት ነው ያረጉኝ ህክምናን ካከለውኛል ምናምን አለ ሰላም እንኳን ሳነባባል ነው ተመልሶ ይሄደው ይዘውት ተመለሱት ስለዚህ በዚህ ሁኔታ ውስጥ ነው ያለን አናቀም በምን ይከላ እንዳለ አናቀም በጣም ግራ የሚያጋባ ነገር ነው
እንግዲህ ላለፉት 5 ቀናት ይመስለኛል በፌስቡክ እና በትዊተር ዘመቻ ነበር የኢትዮጵያ ህገ መንግስትን አንቀጽ 21 ይመስለኛል በመጥቀስ ለአንድ በእስር ለሚገኝ ግለሰብ ያለው መብት እንዲያገኝ የሚጠይቅ ዘመቻ እየተከናወነ ነበርና ለ5 ቀን ተከናውኖ አብቅቷልና እስቲ ያ ዘመቻ ምን መልክ ነበረው እንደሚፈልገው ግቡ መጥቷል ወይ እስቲ እንዴት ነበር ባጠቃላይ
በመጀመሪያ እንግዲህ ዘመቻ ግቡን መጥፋል ማለት ምን ይችላል ተመግደን ማየት እንችል ነው ያስባለሁ ግን ብዙ ሰው በጣም ከተጠበቀ ነው በላይ ከ200 ምናምን ሺህ በላይ ነው የተሳተፈው ፍሪ ተመግደን የሚለውን ፔጅ ላይክ በማድረግ ጽሑፎችን በማውጣት ሼር በማድረግ ኮሜንት በማድረግ አንጠጣ እንዲከበር በማድረግ በመጠየቅ በጣም ብዙ ሰው የተሳተፈው የተሳተፉት ሁሉ ሰው ማመስገን እፈልጋለሁ እግዚአብሔር ያከብርልኝ ተመግደን ሀሳብ እንኳን ባያምኑ ልክ በሰባዊነት ይሄ ልጅ ቤተሰቡን የማየት መጣለው ህክምን የማየት መጣለው መጥቼ መጣለው ብሎ በተመስኩላ እግዚአብሔር ያከብርልኝ አመሰግናለሁ እኔ ዘመቻ ዋና አላማ እንደው ተመግደን ይጠይቅ የሚል ነው በቃ አንጠጣያን ይከበር አንድ ፍረኛ በጥበቃ ስራ ለፍረኛ የመጥቼ የመገኘት ካቲን የነገናኘት ከተበታተ የመገናኘት ሃይማኖት አባት ጋር የመገናኘት መጣለው የሚል ነው ይሄ መጥቱ አይነፈገው የሚል ነው ዘመቻው አላማ በጣም ብዙ ሰዎች ታፋል በትዊተርም በፌስቡክም እንግዲህ ሁሉም ሰው እንዳጠው አድርጋናል ከዚህ በኋላ በመንግስትም መልሰን እንጠብቃለን
ብዙዎች አንዳንድ ወገኖች እንደው ያው ብዙ አሁን በስልጣን ላይ ያለው አካል ይሄንን ነገር ምንም ጆሮ ዳባ ልበስ የሚለው ነው ብዙ ትኩረት የማይሰጠው ነገር ነው እንዴ ስለተደረገ ለውጥ የለውምና መደረጉም እንደው ነው የሚሉ አሉና ምን ፋይዳ አለው ተላል ከመደረጉ አንጻር እንዴ አይነት ዘመቻ
የመጀመሪያው ጉዳይ የተመስገን ጉዳይ የቤተሰብ ጉዳይ ብቻ እንዳልሆነ መንግስትም የበለጠ እንዲገባው ማድረግ ነው የመጀመሪያው ጉዳይ ይህንም ያየ ነው በቃ ለተመስገን የሚያስቡ ሰዎች አሉ በቃ ለተመስገን የሚቆረቆሩት እኛ ብቻ አይደለንም በቃ ተመስገን የእነሱም ልጅም ነው የእነሱም ወንድም ነው የእነሱም ቤተሰብም ነው ብዙ ሰዎች እንዳሉ በደንብ እንዲገባቸው የመጀመሪያው ጉዳይ ሁለተኛው እስኪ በህብረት ጮሆን ደግሞ የሚሰማን ከሆነ ምናልባት የአሁኑ ደብዳቤም የእናታችን ደብዳቤ ነው እነሱም እናት አላቸው ብለን እናስባለን ይገባቸዋል የልጅ ነገር ልጅም አላቸው የልጅም ነገር ይገባቸዋል እንደ ሌላው የፖለቲካውን ጉዳይ እንኳን ትተን እንደ ሰው እንኳን ነገሩን ማሰብ ከቻሉ በሚል ያካሄድ ነው
እንግዲህ እስቲ ያው ጉዳዮቹን መንከታተለ ይሆናል እስቲ ሌላ ወደ ሌላ ተመሳሳይ ጥያቄ ሳልፍ አዲስ ነገር ነው ያየሁት አዲስ የህዳሴ አብዮት የሚል መጽሐፍ መታተሙን ተመልክቻለሁና በዚህም በእስር ላይ የሚገኙ ጋዜጠኞች በህብረት ለህትመት እንዳበቁት ነው ማለት እንደጻፉት ነው የሚነገረውና ስለሱ የምታውቀው ነገር አለ
ያኔ መጽሐፉን ያየሁት ገበያ ላይ ሆኖ ነው የህዳሴ አብዮት የሚለው ተመስገንና እስክንድር ከቃሊቲ ተመስገን ከዘዋይ ደግሞ ኃይለ መስቀል ሁለንና ዳዊት አንድ ላይ ያወጡት መጽሐፍ ነው የህዳሴ አብዮት የሚለው ከዚያ ፊት ተመስገን ከመታሰር በፊት ፋክት መጽሔት ላይ ይሄን ርዕስ አንስቶ ለኢትዮጵያ ሶስተኛው አብዮት ያስፈልጋታል አሁንም የህዳሴ አብዮት ብንለው ያዋጣል ከዚህ አንጻር ብሎ የተጻፈው ጽሑፍ ነበረ ርዕሱን ከሱ ከተመስገን ዳኔ የተወሰደው ግን ሶስቱም አምስቱም የየራሳቸውን ጽሑፍ ነው የጻፉት እንግዲህ ክፍል አንድ ኢትዮጵያና ኢትዮጵያዊነት በሚል በሙሉ ነው ያያሉ የተጻፈ ነው ክፍል ሁለት ደግሞ የኢትዮጵያ አብዮት የሚል ባይላ መስከል በሷሚል ተጻፈ ነው ክፍል 3 ስዳሴው እንደ ቬልቬት ሲሚል በዳዊት ታደሰ ተጻፈ ነው ክፍል 4 ሰላማዊ ትግል ሚነው እስክንድር ነጋ ተጻፈው ነው ክፍል 5 የዳዊት አብዮት ሚል ነው ተመስገን ደሳኝ ተጻፈው ነው መጻፍ አዲስ አበባ ላይ ወጥቷል ሁለት ቀን ሆኖታል መጣችንም በሰላማዊ መንገድ እናስከብር ሀሳቡ ይሄ ነው እንግዲህ ይሄን ፍራት በሰላማዊ መንገድ ሆነ አሮስ መሞራድ ያለበት የሚነው የዳፋችን አንድ መጽሐፍ ሀሳብ አሁን በገበያ ላይ ነው ያለው
በገበያ ላይ ነው ያለው እንግዲህ እዚህ ያለነው እንደሚደርሰን ተስፋለን እሱን እንግዲህ አይተን ደግሞ ምንድነው ነገር ይኖራል ታሪኩ ከመሰነባበታችን በፊት አንተ ላይ ተመለከተ ጥያቄ አለኝ አንተ ምናልባት ብዙም እንትን ባልል በሰው ለሰው ድራማ ተሳታፊ በምን እንግዲህ በተለያየ መንገድ ተሳታፊ እንደነበርክ የተገለጸበት ሁኔታ አለና የሰለሰው ድራማ ሲጠናቀቅ በተደረገ ግብዣ ላይ አንተ ጭራሽ ግብዣ መኖሩንም እንዳልሰማህና ሽልማት እንደተከናወረ ተገልጿል ሌሎቹ አርቲስቶች ከነሙሉ ቤተሰቦቻቸው ሲጠሩ እንደናንተ አይነቶቹ ደግሞ ጭራሹኑ ፕሮግራም መኖሩንም ያልሰማችሁበት ሁኔታ አለ ምናልባት ይሄ አንተ ወንድም ጋዜጠኛ ተመስገን ደሳለኝ ስለሆነ ወይስ ደግሞ በተለያዩ ነገሮች ብለው የገመቱ ሰዎች አሉ እስቲ ስለዚህ የምትለን ነገር ምን አለ
እሺ የመጀመሪያው ነገር ምን መሰለ አንዶር ከሁለት ወር በፊት የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በጠመኛ ለጠመኛ እየተካሄደ ነበር በሂልተን ሆቴል በዳይሬክተር ፎቶግራፍና ቀሚስ የለበስኩለት የሚል ፊልም ተርቼ ነበረ በዛ ፊልም ተሸልሜ ነበረ ሲኒማቶግራፈር ቤስት ሲኒማቶግራፈር ተብዬ የዛ ጊዜ ሂልተን ሆቴል ያደረኩት ንግግር ይህን ሽልማት መታሰቢያነቱ በእስራኤል የሚገኘው ወንድም ጋዜጠኛ ተመስገን ደሳለኝ ይሁንልኝ ብዬ ነው እግር ያደረኩት ሂልተን ላይ በሽልማት ወቅት ሳምንቱ የኢትዮጵያ ቴሌቪዥን በሰራው ዜናና ፕሮግራሞች ላይ ሁሉንም ስም ሲጠራና የተሸለሙትንም ኢንተርቪው ሲያደርግ አንድ እኔም ኢንተርቪው አላደረጉኝም ስለኔ መሸለምም ስለኔ ስምም አላወሩም አላነሱም እንግዲህ መጀመሪያ ይሄ ነበር ይሄ ከሆነ ከወር ከምናምን በኋላ ሰውለታውን ደግሞ ከክፍል 57 እስከ 87 ክፍል 3ን ሙሉ ሲዝኑ እኔ ነው የሚጠራው ዳይሬክተር ፎቶግራፊ ሆኜ ሽልማቱን የኢትዮጵያ ቴሌቪዥንና ሰውለት ሰዎች ናቸው የሰውለት ድራማ ሰሪዎች ግሩፖች ናቸው ያዘጋጁት አልጠሩኝም ከኔ በፊት የሰራው ልጅ ተሸልሟል ሲዝን አንድን ሲዝን ሶስትን የሰራው ልጅም ተጠርቶ ተሸልሟል እኔ ሲዝን ሶስትን የሰራሁት እኔ ሲዝን ሁለትን ሰርቻለሁ እኔ ደግሞ ማንም ሰው አልሸለመኝም እኔ በፊት የነበሩትና ከኔ በኋላ ያሉትን ተሸልሟል ከመጨረሱም አልጠሩኝም ኢትዮጵያዎች እንዳለ እንኳን ያው አላውቅም ቅዳሜ ቀን ነው እንዳለ እንኳን የሰማሁት ሰዎች ደውለው ካርድ ከአንተ ጋር ካለ ሲፈልገን ነበር ሲሉኝ ነው ሽልማቱ እንዳለ የሰማሁት እንደማንኛውም ሰው በቴሌቪዥን ቁጭ ያየሁት እንደ ቢያንስ ቢያንስ እኔ ይጠራሉ ብዬ ነበረ ሰሜን አልጠሩኝም እኔን አልፎ ነው ሁለቱም ከኔ በፊትና ከኔ በኋላ የነበሩት ነው የጠሩት እንደሆነ እንግዲህ አላውቅም ምክንያታቸውም
እንግዲህ ታሪኩ በመስተመጨረሻ የምታስተላልፈው መልእክት ካለ
በስተመጨረሻ የማስተላልፈው መልእክት እናንተም የደውላችሁ ስለምትጠይቁ ሀሳባችን እንድንገጥ ለምታደርጉን እግዚአብሔር ያክብርልን በዚህ ቀጥሎ ነው የምለው ሌላው ደግሞ ይህን ፕሮግራም የምትሰሙ ሰዎች ሁላ የተመስገን ደህንነት ያገባናል ይሄ መጠየቅ አለበት እናቱ ማየት አለባቸው የምትሆኑ ሁላ እባካችሁ ከጎናችሁ ነው ለምትችሉት አቅም ሁሉ ከጎናችሁ እንድትሆኑ ነው ማሰላለፈው እግዚአብሔር ያክብርልኝ በጣም
አመሰግናለሁ የጋዜጠኛ ተመስገን ወንድም ታሪኩ ደሳለኝ እኛም ጉዳዩን እየተከታተል ወደፊት የምናቀርበው ጉዳይ እንደሚሆነው ለአሁኑ እግዜር ይስጥልኝ
ያገናና ያስማ ያገናና ሁስማ ያገናና እንደ እንዳልከን
በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዲህ አሁን ከኛ ጋራ ማርቲን ሺቪዬ ይገኛል። ከማርቲን ሺቪዬ ጋራ ስለ አዲስ ለጀመረው ወይም ስላሰበው ፕሮጀክት ውይይት እናደርጋለን። ማርቲን ሺቪዬን ለኢትዮጵያኖች ማስተዋወቅ የሚያስፈልግ አይመስለንም። ሄይ ማርቲን።
ሄይ 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 አህመድ ሄይ አላ ሮድሪጎስ ማለ
አንት ቬል መዴ
ባራብራ ባራብራ
ፋሚሊያ ሞብራ
Alla
mår bra,
alla
mår bra. Den lilla gossen.
Ja, lilla tjejen, hon mår bra.
Tjejen, förlåt, det är en tjej, ja. Mår bra.
Härligt,
härligt. Martin, jag ringde dig för att kunna diskutera om det nya projektet som du har startat.
Precis,
det heter väl Blank Spot Project?
Precis, precis.
Förklara vad det är för något. Vad är målet, vad är syftet med projektet?
Absolut, absolut. Jag kan känna att vi lever i en värld där det finns otroligt mycket att rapportera om. Vi har många krig och konflikter och vi har många länder som ligger i medieskugga. Samtidigt så har de stora nyhetsredaktionerna en ekonomisk kris och det går ganska dåligt för många stora tidningar. Men det finns ett jätteintresse för att läsa om världen utanför Sverige. Och då har jag och några journalistkollegor, bland annat Johan Persson som var fängslad med i Etiopien, bestämt oss för att starta någonting nytt. Att starta en ny digital plattform för utrikesjournalistik. För att då bevaka de vita fläckarna, bevaka de områdena dit den etablerade medierna inte reser till.
Du vet att jag är tvungen att översätta, även om de flesta av lyssnarna i Sverige förstår svenska. Men det finns lyssnare utanför Sveriges gräns och jag måste översätta den. Dessutom det är en etiopisk radio.
Precis.
Ja. Martin Gana hon bade regna ogit bejämmer normalet nu. Jag Blank Spot Project አላማ ምንድን ነው? ለምንድን ነው የጀመራችሁት ብዬ በጠየቅኩት የመለሰልን በአሁኑ ጊዜ ብዙ ነገሮች በአለም ዙሪያ ይካሄዳሉ። የዓለም የመገናኛ ሚዲያዎች ማለት ነው የማያተኩሩባቸው ብዙ ጉዳዮች አሉ፣ የማይደርሱባቸውም ቢደርሱም ሊያቀርቧቸው የማይፈልጉ ወይም የማይችሉ ብዙ ችግሮች ይካሄዳሉ በአለም ዙሪያ። የትላልቅ ሚዲያዎችም የኢኮኖሚ ችግርም ሆነ በሌላ ምክንያት ይሄንን ማሟሉበት ስላለ እኛ ደግሞ በተለያዩ የዓለም ክፍሎች ያሉ ጉዳዮችን የዓለም ህዝብ እንዲያውቃቸው የተወሰነን ጋዜጠኞች የሆነ ፕሮጀክት አቋቁመናል ነው የሚለው። የዲጂታል ፕላትፎርም መስርተን በዲጂታሊ ፕላትፎርም መስርተን የውጭ ጉዳዮችን ለመወያየት ያሰብነን ይላል። ይሄንን ካሰቡት ጓደኞቹ አንዱ ዩዋን ፐርሶን የሚባለው ሌላው ከሱ ጋር ኢትዮጵያ ታስሮ የነበረው ጋዜጠኛ ነው። ኢናን ቪጎር ቪዳር ዲስኩሽን spella den nostur roll at du och you one vo fängs la de etiopien att starta det här menaria hade spelat någon roll överhuvudtaget?
Ja, verkligen.
Det, på vilket sätt?
Jag har ju fått Ogaden-regionen Etiopien och även skulle jag säga situationen för mänskliga rättigheter i Etiopien är en fråga som är underrapporterad. Och jag har alltid som journalist drivits av att berätta de berättelserna som andra inte berättar. Att ta mig till platser dit andra journalister inte tar sig. Och också det sista som hände innan vi lämnade fängelset i Kalit i Etiopien var ju att medfångare sa att snälla, tell the world what you have seen. Och det här är ju ett sätt för mig att kunna fortsätta göra den typen av journalistik som jag vill göra. Där man använder fötterna och inte sitter bakom ett skrivbord och googlar utan ute i
verkligheten. አሁን የጠየቅነው ጥያቄ ደግሞ ኢትዮጵያ አንተና ዩዋን ፐርሶን መታሰራችሁ በስር መቆየታችሁ ይሄንን ፕሮጀክት ማለትም በተለያዩ ዓለም የሚካሄዱትን ችግሮች ወደ ውጭ ለህዝብ ለዓለም ህዝብ ለማውጣት የወሰናችሁበትን ፕሮጀክት ለመጀመር ምክንያት ሆኗችኋል፣ አስተዋጽኦ አድርጓል ይላል ነው በሚገባ ነው የሚለው። ምክንያቱም እኛ በተለይ እሱና ጓደኞቹ የሚያምኑት ችግር ባለባቸው በቦታዎቹ ድረስ ሄዶ እውነትን ፈልፍሎ በማውጣት የዓለም ህዝብ ችግሮችን እንዲያውቅና መፍትሄ በጋራ እንዲፈልግ ነው እንጂ በአሁኑ ጊዜ አንዳንድ ሚዲያ ሰዎች እንደሚሰሩት ቁጭ ብለው በኢንተርኔት ጉግላ በማድረግ ዝም ብለው የሆነ ያልሆነ እንደሚያወሩት እንዳይሆን ነው። እንዳውም ከእስር ቤት ስንወጣ የመጨረሻ የማረሳው የተነገረን አብሮን ከታሰረ አንድ ኢትዮጵያዊ ጋዜጠኛ ይመስለኛል የተነገረን ምንድነው፣ እባካችሁ ለዓለም ህዝብ የኛን ሁኔታ ያያችሁን እዚህ ስር ቤት የኛን ሁኔታ አስተዋውቁልን ያለው ትልቅ ተጽዕኖ አድርጎብናል ነው የሚለው። በተጨማሪ ደግሞ የኡጋዴንና ኡጋዴን ውስጥ የሚደረገው የሰብአዊ መብት ጥሰት ሁኔታና ኢትዮጵያ ውስጥ ያለው የሰብአዊ መብት መጣስ ሁኔታ በአጠቃላይ የሚያሳስብ ደረጃ ላይ ቢሆንም ብዙ በዓለም ሚዲያ ያልተካተተ በመሆኑ ያንን ለማድረግ አስበናል ነው የሚለው። ቪሉ በሬታ ኦም ሸልቫ ደሃር blank spots projected vilka är det mer och hur kan man stödja projektet och vad är det ni tänker göra till att börja med, på vilket sätt når allmänheten är och på vilket sätt ni når allmänheten?
Ja, vi är 8 stycken grundare och vi är både journalister, fotografer men också grävande journalister och redaktörer. Och hela idén är så att säga att erbjuda journalistik direkt till läsare och tittare och lyssnare. Att inte så att säga jobba för tidningar som ändå inte har, som har dålig ekonomi och så, utan starta en egen plattform och jobba direkt för läsarna. Idag med internet så är det möjligt att så att säga skapa en egen plattform. Och vårt mål är nu att under de kommande 3 veckorna samla in 1 miljon kronor i Sverige och be alla som tror på den här idén, som vill se en självständig utrikesjournalistik att helt enkelt sätta in allt från 10 kronor och upp till 10 000 kronor om man vill. Och sen så när vi har samlat 1 miljon så kan vi bygga en digital plattform och göra ett större reportage och ett större grävande journalistiskt projekt och visa så att säga visa vad vi går för. Så att det här är ju någonting helt nytt historiskt för journalistiken, där journalister jobbar direkt mot läsarna och inte jobbar för tidningarna.
እስቲ ስለ ፕሮጀክቱ ስሙ ብላንክ ስፖት ፕሮጀክት ነው የሚባለው። ስለ ፕሮጀክቱ አሰራር ህዝቡን እንዴት እንደምትደርስ ፕሮጀክቱ ማለት ነው እናንተንም ህዝቡን እንዴት እንደሚደርሳችሁ በአጠቃላይ በምን አይነት ሁኔታ እናስባችሁ አስረዳን ላልኩት የነገረኝ ምንድነው ስምንት ሰዎች ነን እዚህ ድርጅት ውስጥ ያለነው ግማሾቻችን ፎቶግራፍ አንሽ ምናነሳነን ግማሾቻችን ደግሞ የምርመራ ጆርናሊስቲክ የምንሰራነን የተለያየ ሙያ ያለን ግለሰቦች ነን አላማችን ምንድነው እንደ ኖርማሊ እንደሚደረገው ወይንም በሁሉ ጊዜ እንደሚደረገው ለተለያዩ ጋዜጦች ጽሁፍም ሆነ የምንሰራውን ማቅረብ ሳይሆን በቀጥታ ለህዝቡ በዲጂታል በኢንተርኔት ወይንም በተለያዩ ሚዲያ ማን ነው የኤሌክትሪክ ሚዲያ ማካኝነት በዲጂታል ፎርም በቀጥታ ከምናዘጋጀውን የምናደርገውን ዝግጅት ለህዝብ በቀጥታ ማድረስ ነው የሚለው ይሄ በመጀመሪያ ጊዜ የሚደረግ ነው አላማችን እንግዲህ በዚህ በሚቀጥሉት 3 ሳምንት ውስጥ 1 ሚሊዮን ክራውን እንሰበስብና ማንኛውም ሰው ከ10 ክራውን ጀምሮ እስከ ቻለው ድረስ እርዳታ ማድረግ ይችላል 1 ሚሊዮን ክራውን ስንሞላ በዚህ በ3 ሳምንት ውስጥ አላማችን ይሄንን ነው ስራችንን እንጀምራለን ህዝቡን የምናገኘው በጋዜጦች ወይም በቴሌቪዥኖች አማካኝነት ሲሆን በቀጥታ ከደረስንበት ቦታ ፎቶግራፉንም ማንኛውንም ነገር ለህዝቡ በዲጂታል በቀጥታ እንዲደርሰው ለማድረግ ነው ማለት ነው ምን ሁርጎደ መሳምሊንግ እንደው
Jag ska precis gå in och titta det här. Vi har varit igång i det här är tredje dagen och vi har hittills samlat in 16 848 euro.
Det är någonstans 160.
Det går väldigt bra, 160 000 kronor drygt. Ja,
det blir en tionde del av planer.
Ja, 15% tror jag vi är uppe i.
Precis.
Av 1 miljon.
Precis. Ja, men det går framåt och jag hoppas att etiopierna också bidrar till det här. Nämligen det kommer ju att spela stor roll för etiopierna att höra vad som pågår i Etiopien för etiopier som bor i hela världen. Spelar något roll väl va?
Det är också en av våra stora tankar att vi ska kunna göra journalistik som är intressant för stora diaspora grupper. Att göra kvalitetsjournalistik. Till exempel från Etiopien och från andra länder som det finns många med kopplingar till i Sverige. Så att det är verkligen en tanke att också att jobba tätt tillsammans med lokala journalister från olika länder. Alltså det här ska bli någonting helt nytt och tanken är att det ska liksom inte bara bli reportage utan nästan som små böcker varje granskning. Att man ska jobba kanske 3-4 månader på ett projekt och sen så publicera det digitalt. Men alla är verkligen välkomna att gå in och stödja och kampanjen ligger på blankspotproject.se.
Du, finns någon bank eller plusgiro som du kan meddela redan nu?
Nej, tanken är alltså att det är ett medborgarfinansierat alternativ så att vi vänder oss till vanliga läsare och gräsrötter och inte till så att säga större organisationer eller, eller banker eller så.
Ja, men till exempel om jag vill bidra med 10 kronor idag.
Och... Precis, då går du in på du kan också, du kan skicka antingen kan man gå in på Funded by Me som är en sajt där man skänker pengar. Eller så kan man också smsa, om du smsar blank spot med stora bokstäver, mellanslag 50.
Blank nummer, spot, vänta då. Blank spot mellanslag
50. Till nummer 72672.
72672.
Då skänker man 50 kronor.
Automatiskt, eller hur?
Ja, blank spot 100 så skänker man 100 kronor.
Ja. Det är stora bokstäver måste det vara.
stora bokstäver, precis, precis.
Okej. Okay. Om man skriver blank spot 1000, då blir det 1000 kronor.
Ja, då måste man gå in via hemsidan. För det är sms. Max 500 via sms. Annars okay. Får man gå in på funded by me.
Ja. Jag förstår. Då bara...
Det är lite knepigt.
Jag förstår. Men vi ska göra så här att under kommande veckorna ska vi kolla noga på vilket sätt man kan bidra och annonsera på radio också.
Gör det. Och vi vill också jättegärna, vi vill inte bara ha liksom pengar, vi vill också ha idéer.
Vi vill jättegärna
att människor som lyssnar skickar idéer till oss och säger, men det här reportaget borde ni verkligen göra. Det här området är underbevakat. Hit borde ni åka och granska. Så att vi vill jättegärna ha idéer också, inte bara...
Inte bara. Herregud, jag har många idéer. I Etiopien ni ska åka på besök eller kika eller kontakta eller vad vet jag.
Ja, fantastiskt. Jag kommer dock inte åka, men kollegor till mig.
Jag förstår det. Jag förstår det. Du, Martin, jag hoppas vi ska ha några tillfällen till att gå igenom och diskutera och följa upp, framförallt följa upp, utvärdera det här tillsammans.
Det får vi göra jättegärna, det får vi jättegärna göra.
Och ha en bra dag du.
Jag kan också berätta för era lyssnare att 19 mars så kommer boken på engelska.
Ja, just det.
Det har tagit alldeles för lång tid, men den 19 mars så 19 kommer den komma mars. På engelska och finnas och beställa, ja.
Okej, du, hur är det med filmen? Vi hörde att det blir film, men...
Ja, den håller på. Den kommer 2018.
Men det är inte framförallt, det är inte lagt på is, väl?
Nej. De håller på. Manus är klart och nu så letar de inspelningsplatser.
Okej.
De ska spela in i Marocko eller Sydafrika. De håller på och väljer och tittar på alternativ.
All right. Ja, bra då. Vi hörs då. Vi.
Allt gott.
Hej. እንግዲህ አድማጮቻችን ማርቲና ሁን በመጨረሻ ላይ ያለው መጽሐፉ ከዚህ ከዚህ በሱድኛ የጻፉት መጽሐፍ በ19 ማርች 19 በእንግሊዝኛ ተጽፎ አልቋል። በ19 ማርች መጽሐፉ በእንግሊዝኛ ይወጣል ነው የሚለው። ፊልሙ ደግሞ በ2018 ላይ ያልቃል። ቦታ እየመረጡ ናቸው። ሞሮኮ ወይም ደግሞ ሳውዝ አፍሪካ ውስጥ ነው የሚሰራው። የነሱም ታሪክ የመጽሐፉ ታሪክ ማለት ነው። ስለ ዝግጅቱ ያለው ምንድነው? ለጊዜው ብላንክ ስፖት ብላችሁ 726772 ደግሞ አለው 726772 SMS 726772 ብላችሁ በSMS ላይ ብላንክ ስፖት ስፔሊንጉን ስፔል አድርጋለሁ BLANKSPOT ከዛ ሰረዝ 500 ብትጽፉ 500 ክራውን automatically ለዚህ ድርጅት ይገባል። blank spot ሰረዝ 50 ብላችሁ ብትጽፉ 50 ክራውን ለነዚህ ድርጅት ይገባል። blank spot ሰረዝ ብላችሁ 10 ብትጽፉ ለዚህ ድርጅት ይገባል። 10 ክራውንም ትልቅ ገንዘብ ነው ለነሱ። ሁሉም ከ10 ቢያዋጣ ብዙ ይሆናል። ገንዘብ ብቻ አይደለም የምንፈልገው ነው ያለው። እርዳታ የምንፈልገው ያልደረስንባቸው የማናቃቸውን ቦታዎች ኮንታክት እንድታረጉን ኢንፎርም እንድታረጉን ሄደን ከዛ እንድንሰራ። እኔ ኦፍ ኮርስ እሱ አይሄድም ብሏል አንደርስታንድ ማን ነው ይገባናል ለምን እንደማይሄድም። ግን ኮንታክት የሚያረጋቸው የተለያዩ እንትኖች አሉ። እና ወደፊት ደግሞ እዚህም በተለይ ውጭ ካሉ የዳያስፖራ ከሚኖሩ ኢትዮጵያን በተመለከተ ኢትዮጵያኖች ጋራ ውይይት እንደሚያደርጉና የነሱንም ኤክስፐርቲዝ እንደሚጠይቁ ገልጾልናል። ብዙ ለመተባበር ፍላጎት እንዳላቸው ገልጾልናል። እኛም ወደፊት ብላንክ ስፖት ፕሮጀክትን በተመለከተ ወደፊት ሰፋ ያለ ውይይት ለማድረግ እንሞክራለን። እንግዲህ የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። ከአንድ ማስተዋቂያና ከአንድ ሙዚቃ በኋላ እንግዲህ በሚቀጥለው ሳምንት እስከምንገናኝ ጤና ይስጥልን። እስከ ሳምንት መልካም ሳምንት እንላለን። በቅድሚያ ግን ማስተዋቂያውና ሙዚቃ
ማስታወቂያ ለኢትዮጵያ ማህበረሰብ ኮሚኒቲ አመራሮችን ለመምረጥ የተጠራ ስብሰባ በስዊድን የምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን የጋራ ጥቅማችንን ለማስከበር የሚያስችልን ነጻና ገለልተኛ የሆነ የኢትዮጵያውያን ማህበረሰብ ወይም ኮሚኒቲ ለመመስረት ተደጋጋሚ ውይይት ሲደረግ መቆየቱ ይታወሳል። ሂደቱን ፍሬ አፍርቶ ዲሴምበር 13 2014 ዓ.ም ተበረት በተደረገው ህዝባዊ ስብሰባ የማህበረሰቡ ረቂቅ የመተዳደሪያ ደንብ ለውይይት ቀርቦና ዳብሮ መጽደቁ ይታወሳል። በዚህ ስብሰባ ላይ ማህበረሰቡን የሚመሩ ብቃት ያላቸው ተወካዮችን ለመምረጥና ለመምረጥ ሌላ ስብሰባ እንዲጠራ ከስምምነት መደረሱም አይዘነጋም። በዚህ መሰረት ምርጫ የሚከናወንበት ቀን እንደ አውሮፓውያን አቆጣጠር ማርች 14 ቀን 2015 ዓ.ም ከቀኑ 13 ሰዓት ጀምሮ እስከ ቀኑ 17 ሰዓት ይሆናል። ስብሰባ የሚካሄድበት ቦታ ሱንዲበበሪ በሚገኘው የአቢኤፍ ቢሮ ሲሆን ኤስፕላንዳን 3 ቁጥር ላይ ነው። የዕለቱ ዋና አጀንዳ ምርጫ ማካሄድ ሲሆን ስብሰባው ለሁሉም ኢትዮጵያውያን ክፍት ነው። ዝግጅቱ በሰዓቱ ተጀምሮ በሰዓቱ የሚያልቅ ይሆናል። አስተባባሪ ኮሚቴው
ቀን በስዊድን የናስከራ ተራኝ በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት ያበረከተ የሚገኘው ኢሳት በተለያዩ ሀገሮች የተመሰረተበትን 5ኛ ዓመት ያከበረ ይገኛል። ይህንኑ ዝግጅት በስዊድን ዋና ከተማ በሆነችው በስቶኮልም ፌብሩዋሪ 28 ቀን 2015 ዓ.ም ምረት ለማክበር ተዘጋጅተናል። የዝግጅቱ ዋና ዓላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን ባንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ነው። እንደምንጊዜውም ሁሉ የምሳና የመጠጥ አቅርቦት ሲኖረን ልዩ ልዩ የመዝናኛ ዝግጅቶችም ይዘን እንወጣለን። በዋዛና ቁም ነገር ዝግጅቱ በአድማጮች ዘንድ ተወዳጅነትን ያተረፈው አቤቶክቻው አበበ ቶላ በክብር እንግድነት ተገኝቶ ቁም ነገሩን በአሽሙር ያስቆመቁመናል። አቤቶክቻውን በአካል አግኝተው ማዳመጥ በመቻሎ ሲደሰቱ ተወዳጁ ጋዜጠኛ መሳይ መኮንን ደግሞ ሌላው እንግዳ ሆኖ ሲያገኙት ደስታው ጠፍ ድርብ ይሆናል። ጋዜጠኛ ሳዲቅ አህመድ ደግሞ በኤሌክትሮኒክስ መሳሪያ ማካይነት ቀርቦ ዝግጅቱን ያስተምጠናል።